ሬዲዮ ጣቢያ ነው። ይህ በስቱቅል ከተማ የሚገኘው የኢትዮጵያ ድምፅ ሬዲዮ ጣቢያ ነው። ጤና ይስጥልን አድማጮቻችን፣ ይህ የምታዳምጡት በስቱቅል ከተማ የሚገኘውን የኢትዮጵያ ድምፅ ሬዲዮ ጣቢያ ነው። የኢትዮጵያ ድምፅ ሬዲዮ ዘወትር እሁድ እንደ ኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 ኤፍኤም መጋርድ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
አንድነት ኃይል ነው። አንድነት አንድነት ኃይል ነው። አንድነት ኃይል እንዲሆን ካረገው አንዱ ይበዛ።
ጤና ይስጥልኝ ውድ አድማጮቻችን፣ እንግዲህ የኢትዮጵያ ድምጽ ሬዲዮ ጊዜውን ጠብቆ ማስተላለፉን ጀምሯል። በመግቢያ ልንጀምርላችሁ ነበር፣ ትንሽ የቴክኒክ ችግር ስለገጠመን እስከዛው ድረስ እንግዳ አለን ስቱዲዮአችን ውስጥ። ይሄንን እንግዳ ላስተዋውቃችሁና እንግዳችን ወደ ኋላ ላይ ይመጣል። ይሄ እንግዳ የኢሳት ትልቁ ጋዜጠኛ አንጋፋው ነው። እንግዲህ እሱ እስቲ በድምጹ ካወቃችሁት መጀመሪያ ተናስተልኝ።
በጣም አመሰግናለሁ አህመድ፣ እንደምን አላችሁ የስዊድን ኢትዮጵያውያን?
ስምህን እንዳትናገር ትንሽ እናወራና ወደ ኋላ ላይ በድምጽ ብቻ
ምናልባት መምጣቴን ስለሚያውቁ።
አይ እንግዲህ እንደፈለገ ይሁንና እስቲ መጨረሻ ላይ እንትን ስንል እኔ እናንተ ውይይት ስናረግ ያን ጊዜ ማን እንደሆነ እናገራለን። እንደው ባጭሩ ዝም ብለህ እንዴት ነው እንዴት አየኸው ስዊድንን?
ስዊድን ከዚህ በፊት መጥቼ ስለነበረ እንግዳ አልሆንኩም። ከሁለት አመት በፊትም እንደዚሁ ስዊድን መጥቻለሁ። ተመሳሳይ ወቅት ነው ማለት ይቻላል። ዊንተር ሲያልቅ ነው ያን የመጣሁት። አሁን ደግሞ አጀማመሩ ላይ ነው። ቅዝቃዜ ቢኖርም በጣም ደስ ይላል። በአውሮፓ ጉዞ እያደረግን ሶስተኛው መዳረሻ ከተማ ላይ እንገኛለን። ስዊድን በጣም ጥሩ ጊዜ እያሳለፍን ነው። አርብ ነው የገባ ነው።
ግን ያላየን አይምሰል ፌስቡክ ላይ የላከውን በቀን ጨለመብን ያልከውን አይተናል።
አዎ በቀን በጣም የሚገርመኝ እሱ ነው።
ሰላማዊ ሰልፍ ሊወጡብን እንዴት እንደዚህ ይልብናል ሀገራችን።
አዎ ቀን 3 ሰዓት ላይ ማለት ነው ከቀትር በኋላ ጨለማው ነው ሳየው በጣም አስገርሞኝ እነን ለጓደኞቼ ያጋሩብኝ
አይቻለሁ። መኪና ስትሄዱ ፌስቡክ ላይ አይቻለሁ። አድማጮቻችን እንግዲህ ይሄ እንግዳችን ጋራ ከ5 ሰዓት የዜናው ፕሮግራም በኋላ ሰፋ ያለ ውይይት እናደርጋለን። እናንተም በዚህ ውይይት ላይ እንድትሳተፉ እንጋብዛችኋለን። ለሱ ጥያቄም አስተያየትም መልእክትም ካላችሁ በስልክ ቁጥራችን 0819100 በመደወል ከዚህ እንግዳችን ጋራ ወደ ኋላ ላይ ማን እንደሆነ እናስተዋውቃችኋለን መወያየትና ጥያቄ ለሱ ማቅረብ ትችላላችሁ። እስቲ እንግዲህ እንደሚሉኝ ከሆነ የቴክኒኩ ጉዳይ አሁንም የሰራል መሰለኝም፣ እስከሚሰራላቸው ድረስ ፕሮግራማችንን በአንድ ሙዚቃ እንጀምራለን። ከሙዚቃው በኋላ መግቢያችንን አስማችሁና የዕለቱን የተለያዩ ፕሮግራሞች ይዘንላችሁ እንቀርባለን።
Thank you. አለሽ?
ሂሳብ አለብኝ እንዴ?
ተከፍሏል።
አመሰግናለሁ። እንግዲህ
አንድነት ኃይል ነው። አንድነት ኃይል እንዲሆን ካረገው አንዱ የብዙዎች ስብጥር የብዙዎች ጉልበት አንድ ላይ ሆኖ ስራ መስራት ይጀምር ነው። የሰራው ውጤት ይሁን የስራው ውጤት ኃይል ይባላል። ታዲያ ሰዎች ሁሉ እንደመፈክር አንድነት ኃይል ነው የሚሉት ወደው ሳይሆን አስገዳጅ ሆኖባቸው ነው። ሰሞኑን በዚህ በከተማችን ሲውድን ያየሁት ነገር አይቼ ነው። ሰሞኑን ማክሰኞና ረቡዕ በ15 እና በ16 ሁለቱን ቀን በከተማችን ላይ አጋርነታቸውን ለማሳየት የረሃብ አድማ አድርገው የወጡትን ወገኖቻችንን ለማየት ለመቀላቀል እድል ደርሶኝ ነበር። በዚህ የሀገራችን ጉዳይ ወገኖቻችን ጉዳይ አንገብግቧቸው በህብረቱ መሪነት በህብረት ሆነው ድንኳን ጥለው ቀዝቃዛውን ውርጭ ሳይበግራቸው ሁለቱን ቀን በአንድ ላይ መሬት ካርቶናን አንጥፈው ረሃቡን ጥማቱ እያንገበገባቸው በአንድነት ኃይላቸውን ያሳዩበት ጊዜ ነበር። የገረመኝ በዚህ በረዶና ዝናብ በሚወዳት ከተማችን ስቶኮን ይህንን ውሳኔ ለመወሰን እዚህ ያደረሳቸው ዋናው ነጥብ የፈሰሰው ደም የኔ ደም ነው ብለው የወጡት የወንድሞቻቸውን የህዝባቸውን ጮት ያንገበገባቸው ኢትዮጵያውያን ተሰብስበው በፍቅር በአንድነት በኃይላቸው አሳይተዋል። ቀኑ ዝናባማና ቀዝቃዛ ቢሆንም ከያሉበት ከቀኑ 11 ሰዓት ማክሰኞ ተገናኝተው በማግስቱ ረቡዕ 18 ሰዓት ላይ ተለያይተዋል። የነበረው ህብረት ከመሪ እስከ አባል ድረስ ኢትዮጵያዊነታቸውን ሀገር ወዳድነታቸውን አሳይተዋል። ታሪክ ሁሉ የሚዘክራቸዋል። ያጉልበት ነው በትላንትና ሁለት ኢሳት በአል ላይም ሆ ብሎ የመጡት እንግዶቻቸውን ሳያሳፍሩ በህብረት የገቢ ማሰባሰቢያውን ሲያፋጥኑ ሲያሯሩጥ የነበረው በዚያም የተገኘው የኢሳት ወዳጅ ቤተሰቦች ሁሉ አጋርነታቸውን ሀገር ወዳድነታቸውን ሲያሳዩ አየሁና ኢትዮጵያውያን እንዴት ነው ሀገራቸውን የሚወዱት ብዬ ማሰብ ጀመርኩኝ። እውነት ነው ሀገሩን የሚወድ ባህሉን የሚወድ ጨዋ ህዝብ ነው ያለን። እግዚአብሔር ሀገራችንን ከክፉ ይጠብቃት ብዬ ስጨርስ ትዝ አለኝ ሀገሩን በዘር በሃይማኖት በተራ ነገር የሚለውጣት ለራሱ ጥቅም ብሎ ህዝቡን ሀገሩን የሚያክል ነገር እንደ ተራ ነገር ቆጥሮ በሚዲያ በየቤቱ ክፉን ተንኮል አድመኝነትና ጸብን ጥላቻን የሚሰብክ ደግሞ ቤቱ ይቁጠረው። በዚህ የሚገኘው ኃይል ሀገርን ህዝብና ለዋላዊነትን ያሳጣል። እንጠንቀቅ። አንድን ከሆነን አንድ የሆነውን ዓለም እናሸንፋለን። ዓለምን ሁሉ እናሸንፍበት ጉልበት ደግሞ አንድነት ነው። አንድነት ደግሞ ኃይል ነው። መልካም ቀን ሰንበር ዘገየ ነኝ። ከቀሪው ዝግጅቶቻችን ጋራ መልካም ሁሉ
በድጋሚ ውድ አድማጮቻችንን ጤና አስጥልን እያልን እንግዲህ በሳምፐር የጀመርነውን የመግቢያ ፕሮግራም አዳምጣችኋል። በዛሬው ፕሮግራማችን እንግዲህ የተለያዩ አርስቶችን እንዳስሳለን። እነዚህን በተመለከቱ እስቲ ሳምፐርና ተመስገን ያለውን ብትነግረን። በመጀመሪያ ተመስገን ምንድነው እስከ 5 ሰዓት ድረስ ያለን ፕሮግራም?
ዛሬም እንደተለመደው አመድ የተለያዩ ፕሮግራሞች አሉ። እንዳልከው ሳምፕሩ መግቢያውን አቅርባለናለች። አሁን ደግሞ የኢትዮጵያ ሀገራዊ ንቅናቄውን ተወካዮች በዛሬው ዕለት እናቀርባቸውና ስለነበረውና ስለላለው ነገር ሐሳባቸውን ከአድማጮቻችን ጋር ካፍሉልናል።
በተለይ ደግሞ በሚቀጥለው ሳምንት የዚህ ሀገራዊ ንቅናቄው ተወካዮች ስዊድን ይመጣሉ ተብሏል። አርበኞች ግንቦት 7 ተወካይ ይመጣሉ ተብሏል። በተጨማሪም አሁን የሰማነው አንድ ሌላ አዲስ ዜና አለ። የአርበኞች ግንቦት 7 እና የኦሮሞ ዲሞክራቲክ ንቅናቄ አቶ ሌንጮ ለታም ይገኛሉ ተብሏል። በዚህ ዛሬ በመናደርገው ውይይት ላይ እነዚህን አርስቶች በአጠቃላይ የዚህ የሀገራዊ አድን ንቅናቄውን የአንድነቱን ንቅናቄ በተመለከተ ውይይት እናደርጋለን። እነዚህ የጣምራው ተወካዮች ናቸው ዛሬ የሚቀርቡት እዚህ የሚገኙት። በሚቀጥለው ሳምንት ስለሚደረገው እንግዲህ አይ ቲንክ የመጀመሪያ ጊዜ መሰለኝ ምንድነው እሱ ይሄ አንድነት እንዲህ አይነት ስብሰባ ሲደረግና ኢትዮጵያኖች በሁሉም የሁሉም ኮሚኒቲ የሚገኙበት ብለን ነው ተስፋ የምናደርገው። ስለሱ ነው ውይይት የምናደርገው ዛሬ።
መልካም እንግዲህ በመቀጠል የብሩክ በረከት የውጭ ጨዋታ ፕሮግራም እንዲሁ ይቀርባል
እሷ ነገር ትንሽ አንድ ሁለት ሳምንት ያህል ቀርታብን ነበር የሱ ፕሮግራም አፍቃሪዎችም ትንሽ ቅሬታቸውን አሰምተዋል ዛሬ እንግዲህ ይክሱናል ብለን ተስፋ እናደርጋለን የዚህ ፕሮግራም አዘጋጆች ሳምንታዊ ብሩክ
በረከት
ብሩክ ጨዋታ እንደ ተለመደው 5 ሰዓት ላይ
ይቀርባል። የሳምንቱ ዜና
የሳምንቱ ዜናዎች ከግሩም ጋራ ይቀርባል። ከዛ በኋላ እንግዲህ በመግቢያ ፕሮግራማችን ላይ ያስተዋውቀናችሁን እንግዳችንን ይዘንላችሁ እንቀርባለን። ይሄ እንግዳችን ብዙ አድማጮችና አድናቂዎች እንዳሉት አውቃለሁ።
በተለይ በሰበር ዜና
ሰበር ዜና ሲል ራሱ ዜናው የተሰበረ ይመስለኛል። ሰበር ዜና አለን አድማጮቻችን። ከሱ ጋራ ሰፋ ያለ ውይይት እናደርጋለን። እሱን ጥያቄም ሆነ አስተያየት ለሱ ካላችሁ እንደተለመደው በስልካችን 0819 1000 በመደወል መወርወር አስተያየታችሁን ጥያቄያችሁን ትችላላችሁ። እንግዲህ እስከ ፕሮግራማችን ፍጻሜ ድረስ ከኛ ጋር እንደምትቆዩ ተስፋ በማድረግ መልካም ቀን ይሁንላችሁ እያልን ቴክኒሺያችን ግሩም እቺን ሙዚቃ ጀባይላችኋል። ከዛ በቅድሚያ ግን ሌላው ቴክኒሺያናችን አቢ ምንድነው የምትለና አቢ ዛሬ ፕሮግራሙን
ላይቭ ላይቭ በፌስቡክ
እናስተላልፋለን ይላል።
ፌስቡክ ላይ ጥያቄዎችን ማጠየቅ ይችላሉ ቢፈልጉት።
ኦኬ በፌስቡክ
ማረግ ይችላሉ።
በፌስቡክ ላይ ጥያቄያችሁን ሞርወርድ ይችላልላችሁ ይላል አቢ ቴክኒሺያናችን። እንግዲህ
እንዲሁም የፌስቡክ ስም Ethiopian Voice Sweden የሚለው ነው።
የፌስቡክ እንዶ ቴክኒኩ ብዛቱ Ethiopian Voice Sweden ነው። ይሄን ሁሉ ቴክኒክን እንዴት እንደምትችሉት ማላቀም Ethiopian Voice Sweden ይላል የኢትዮጵያ ድምጽ ሬዲዮ ፌስቡኩ። እዛ ላይ ገብታችሁ በቀጥታ መከታተል ትችላላችሁ ይላል። እንዳንፈሳም እንዳንገሳም ሊያረገን ነው ቆሁን እዚህ ቁጭ ብለን እንደልባችን መነቃነቅ አንችልም ማለት ነው። መልካም ቆይታ አድማጮቻችን።
Yeah.
ፕሮግራማችን ከአሜን ባሻገር ከተሰኘው የበውቀቱ ስዩም መጽሐፍ የተቀነጨበ በለንደን የኢትዮጵያውያንና ኤርትራውያን አኗኗር የሚያስቀኝ አጭር ጽሑፍ ይዘን ቀርበናል። ከፕሮግራማችን ጋር አብራችሁን ቆዩ። ለንደን በገባው ጥቂት ቀናት በኋላ የጥንቱ አለቃ ያብይ ተክለ ማርያም ከሚማርበት ኦክስፎርድ በባቡር እየሰረገ መጣና ምን እንዳስጎበኝ ፈልጋለ ሲል ጠየቀኝ። ብሪቲሽ ሙዚየም ሰደኝ እንድለው ጠብቆ ይሆናል። ምሳሳ ስለነበር በቅርብ የሚገኝ የአበሻ ሬስቶራንት እንዲያስጎበኘኝ ለመንሁት። በዳበሳ በር የሚከፍት ኦይስተር የተባለ ትኬት ተገዛልኝና ሜትሮ ባቡር ውስጥ ይዞኝ ገባ። እንግሊዞች ባቡር ተኩሳሉ እንጂ ባቡር ይነዳሉ አይደለም። ተተኩሰን እንደ እርሳስ ቀጣዩ ፍርማታ ላይ ወደቀ። ጉች ጉች ካለ ጡት ቀጥሎ ብዙ የተዘፈነለት ጥንታዊ ባቡራችን ትዝ አለኝና ፈገግ አልኩ። ባቡራቸው ተንከሳቃሽ ቤተመጻሕፍት ይመስላል። ምድረ ፈረንጅ በየጋዜጣው ላይ ተጥዷል። ውጭ ሀገር ቆይተው የመጡ ሰዎች በየጋዜጣው ፈረንጆች በጣም አባቢ ናቸው፣ ባቡር ውስጥ የሚያነብሰው ካለ ፈረንጅ፣ የማያነብሰው ካለ ጥቁር መሆን አለበት በማለት የሚያወሩትን ሰማ ነበር። የአገሬ ባለ አገር ሲተርት ወሬ ቢነግሩ ሐሳብ ጨምርበት ይላል። እስቲ በዚህ ወሬ ላይ ትንሽ ሐሳብን ጨምርበት። እውነት ነው ፈረንጆች ያነባሉ። ንባባቸው በጎግል ዴድ ሶልስ ድርሰት ውስጥ የሚገኘው ፔትሮሻ የተባለ ገጸ ባህሪ እንደሚያደርገው አይነት ፍዝ ንባብ ይመስላል። ከማወቅ ፍላጎት ሳይሆን ከብርቱ ብቸኝነት የመነጨ ነው። ጥግ ላይ ቆሞ ከማፏጨት የላቀ ትርጉም የለውም። በአገራችን ልማድ መሰረት ከማያውቁት ሰው ጋር ለማውራት አይደፍሩም። ስለዚህ ከማያውቁት ጋዜጣ ጋር ለማውራት ይገደዳሉ። በግዕዝ ንባብ የሚለው ቃል መነጋገር የሚል ትርጉም አለው። መጽሐፍ አነበበ ማለት ከመጽሐፍ ጋር ተነጋገር ማለት ኖሯል። ጥቁር ስደተኛ አብዛኛውን ጊዜ ብቻውን አይወጣም። ወይ ዘመድ ወይ ሀገር አላማጭ ጓደኛ አጠገቡ ይኖረዋል። እናም ከወረቀት ጋር ሳይሆን ሕያው ከሆነ ወንድሙ ጋር ይነጋገራል። ስለዚህ ፈረንጁ ተሳፋሪዎችን በአንባቢነታቸው ማድነቅ፣ ጥቁር ተሳፋሪዎችን ባለማንበባቸው መናቅ ትክክል አይደለም። ለምሳሌ አንድ ቀን ወደ ማንቸስተር በሚወስደው ባቡር ውስጥ የማያነብ ተሳፋሪ እኔ ብቻ ነበርኩ። ባነብ ኖሮ በመስኮት በኩል ያዩዋቸው ብዙ ድንቅ ትዕይንቶች ያመልጡኝ ነበር። ለምሳሌ የሀብታም አጥር የመሰለ መካነ መቃብር አየሁ። እጅግ ብሩህና ንጹህ በሆነ አረንጓዴ መስክ ላይ ነጫጭ ሰሌዳዎች እንደ ፈንዲሻ ተበትነዋል። እንዲህ አማረ መቃብር ቢኖረን ኖሮ ሙታንን ደረት እየመታን ሳይሆን ከበሮ እየመታን እንሸኛቸው ነበር። በአንድ ወቅት በአዲስ አበባ ጫፍ ላይ በሚገኝ አንድ ደብር ጓሮ ለቀብር ተገኙ። በየመቃብሩ መሃል ላይ የተነሰነሰውን አይነ ምድር ላለመርገጥ እንደ ፈንጂ አብካኝ በጥንቃቄ መራመድ ነበረብኝ። ምን ማድረግ ይቻላል? ያለኝ አማራጭ ኢትዮጵያ ውስጥ ኖሮ እንግሊዝ ውስጥ መሞት ነው። አንዳንድ የሀገር የተባለውን የገብረ ክርስቶስ ደስታን ግጥም አነባነብና አገር ቆላ ነው ደጋ ወይና ደጋ እዚያ ብርሃን አለ ሌሊቱ እስኪነጋ የሚለውን መስመሮች ላይ ስደርስ ግራ አጋባለሁ። በተለይ መጨረሻው መስመር ተራ ይሆንብኛል። እዚያ ብርሃን አለ ሌሊቱ እስኪነጋ የሚለው ሐሳብ ምን የሚገርም ነገር ኖሮት የገብሬን ልብ ማረከላል። ለንደን ሰንበትበት ስል ግን ተራ የነበረው የገብሬ ግጥም ሳይሆን የኔ ችኩል ግምገማ መሆኑ ገባኝ። ገብሬ እነዚያን ስንኞች የደረሳቸው ጀርመን ኮሎኝ ውስጥ በስደት ሳለ ነው። ሲነጋም በሚጨልምበት ወቅት ውስጥ ሆኖ ነው። በእኛ ሀገር ንጋትና ብርሃን፣ ሌሊትና ጨለማ የማይነጣጠሉበት ውላላችሁ አውሮፓ ስንገባ ይውል ይን ይፈርሳል። በሀገራችን እንደ ተራ ነገር እየቆጠር ነው የንጋት ብርሃን፣ በሰው ሀገር ተቀምጠን ስናስበው እንደ ሉል የከበረ ሆኖ ይታየናል። እዚያ ብርሃን አለ ሌሊቱ ሲነጋ የሚለው የገብረ ክርስቶስ መስመር ትልቅ ትርጉም ይዞ ብቅ የሚለው ይህን ነው። በለንደን የሚኖሩ አበሾች በስራ ሰዓት ሽንጣቸውን ገትረው ይዝናናሉ። በረፍት ሰዓት ደግሞ ሌላ ነገር ገትረው ይዝናናሉ። ከዋና ዋና መዝናኛዎቹ አንዱ ጫት ነው። እነ ገለምሶ የቪዛ ደጅ ጥናት ሳያጉላላቸው ቀድመውኝ ባህር ተሻግረዋል። ዝነኛው ማሙዬ ጫት ቤት ውስጥ ኢትዮጵያውያንና ኤርትራውያን ተደባልቀው ተቀምጠው ቅጠሉን ከወሬው ጋር ያደቁታል። በአንድነት መኖር ያልቻሉት ወንድማማቾች በአንድነት መቃመን አስቸገራቸው። ይህንንም ስመለከት ድንበር ቢለያችሁ ሱስ አገናኛችሁ በማለት በልቤ አንጎራጉራለሁ። በአወዛጋቢው የኢትዮጵያ ኤርትራ ድንበር ላይም በተመድ ድጋፍ ጫት ቤት እንዲከፈት ተመኘው። ከባሩድ ጭስ ወደ ሺሻ ጭስ መሸጋገር በራሱ እድገት። በለንደን ያገኟቸውን አበሾቹ ለታ በሌላ ጊዜ ጽፋለሁ። አለበለዚያ ለባለ ውለታዎቹ የምስጋና ደብዳቤ ጽፋለሁ። ብዙዎቹ በጣም ቅኖችና ብሩሆች ናቸው ማለት ይችላሉ። ታዲያ እንደ እርግብ ብሩህ የሆነ ያሉትን ያህል እንደ አይነ እርግብ የጨለሙም ይኖራሉ። ዛሬ በአዲስ አበባ መደባደብ በውቤ በረሃ ጊዜ የቀረ አራድነት አድርገን በምን ቆጥረበት ሰዓት የተፈነከተ ሰው ስናይ ከማን ጋር ተጋጨ ሳይሆን ከምን ጋር ተጋጨ በምንልበት ሰዓት በለንደን ምግብ ቤቶች በአምባጓሮ የሚቀወጡ ጉልቤዎች ሞልቷል። የሀገሩ ጌጦር መሳሪያ መታጠቅን አይፈቅድም። ጉልቤዎች ስደተኛ ግን የቢራ ጠርሙስን ወደ ጦር መሳሪያ ለመቀየር አልተቸገሩ። ጥቂት የአበሻ ሬስቶራንት ባለቤቶች ጠቡን ከማስቀረት የጦር መሳሪያን ማስቀረት ይቀላል ብለው የብርጭቆ ጠርሙሶችን በላስቲክ መጠጫዎች ተኳቸው። የለውጥ ብዙ ሰላማዊ ጠጮችን አላስደሰተም። ወስኪ ባፖፖ የቀረበል እንዴት እንድትዝናና ተጠበቃለህ ብሎኛል አንዴ ተማረረ። አንድ ቀን ተማራቶንም ግቤት ፊት ለፊት የሚገኝ ጎዳና ላይ አበሻዎች ለሁለት ተባድ ነው ሲከታከቱ የሚያሳይ የሞባይል ቪዲዮ ተመለከትኩ። አንዱ ሌላውን በከዘራ ሲያባረው ያየሁ ስለመስለኝ ከዘራውን ከየት አገኘው ብዬ ባለ ቪዲዮን ጠየቅኩት። እንጃ አባቱ ከብሪቲሽ ሙዚየም ሰርቆት ይሆናል የሚል መልስ ቀረበልኝ። ሃይድ ፓርክ የተባለ ሰፈር አርፌ ነበር። ከሆቴሉ ፊት ለፊት ካለው አስፋልት ተሻግሮ የቅድስት ማርያም ቤተክርስቲያን ይገኛል። ደጃፉ ላይ ያለው ጽሑፍ ባይነግረኝ ኖሮ ቤተክርስቲያን መሆኑን ማወቅ አልችልም ነበር። ደብሩን በከበቡት እርጥብ ዛፎች ላይ አዋፋት ይቀድሳሉ። የቀሳውስት ድምጥም ሆነ ዳና ግን አይሰማም። በሀገራችን እያደር የሚጎመራው የሃይማኖት አውሮፓ ውስጥ እለት በእለት አቁሞ እየተሟጠጠ ነው።
አድማጮቻችን ይህ የምታዳምጡት ስቶኮም የሚገኘው የኢትዮጵያ ድምጽ ሬዲዮ ነው። የኢትዮጵያ ድምጽ ሬዲዮ እስከ 6 ሰዓት ድረስ የሚያስተላልፈው የአማርኛ ፕሮግራም እንግዲህ ጀምሯል። አሁን አጋማሹ ገደማ ላይ እንደርሳለን። ከዚህ በመቀጠል በሚቀጥለው ሳምንት የአርበኞች ግንቦት 7 አመሪ ዶክተር ፕሮፌሰር ብርሃኑ ነጋ ስቶኮም ይመጣሉ የተባለውን ዜና በተመለከተ እንዲሁም ሌላ ዜና አለ። የጥምረቱም ተወካይ አቶ ሌንጮ ሌታም ይገኛሉ የሚል ዜና ስላለ ይሄን ሁሉ በተመለከተ የጥምረቱን ተወካዮች እዚህ ስዊድን ያሉትን ማለት ነው ይዘንላችሁ ለመቅረብ እንሞክራለን። አሁን ከኛ ጋራ አንደኛው ተወካይ ይገኛሉ። ተናስልኝ ጌታ። ሃሎ
ታናስተኒ
ማን ልበል?
ጌታውን ማለት ጣና አስተልኛ አቶ ጌታሁን ማሬ ሌላም እንግዳ የጠበቅነው ባየር ላይ ይገባሉ ከዚሁ ከስዊድን የዚሁ የጥምረቱ ተወካይ እስከሚገቡ ድረስ ከርሶ ጋር ወይት እናድርግና ምንድነው ዜናው መጀመሪያ የሰማነው የአርበኞች ግንቦት 7 ተወካይ ይመጣሉ ነበር የተባለው አሁን ደግሞ በቅርብ የደረሰ ሌላ ሰበር ዜና ምንድነው አቶ ሌንጮ ለታም በዚህ ስብሰባ ላይ ይገኛሉ የሚል ዜና አለ እስቲ ይሄን ነገር ለአድማጮች ክሊር ለማድረግ ምን እውነተኛው የትኛው ነው ሁለቱም ይገኛሉ ማለት ነው
እንግዲህ በቅድሚያ ለመረጃዎቹ መዛባት ይቅርታ እንጠይቃለን እኛ በትክክል አላስተላለፍን እንደሆነ ተፋጥከኛ ይሆናል ፕሮግራሙ የሚዘጋጀው በዚሁ በኢትዮጵያ ሀገራዊ ንቅናቄ ነው እና ከሁለቱም ድርጅቶች ይገኛሉ ከአርበኞች ግንቦት 7 የንቅናቄው መሪ አርበኛ ብርሃኑ ነጋ እንዲሁም ከኦዲኤፍ ደግሞ አቶ ደንቾለታ ይገኛሉ።
ኦኬ ስለዚህ ስብሰባው ራሱ የንቅናቄው የህብረቱ ንቅናቄ መሪዎች ናቸው የሚገኙት ማለት ነው ባጭሩ።
አዎ ትክክል።
በጣም ጥሩ ፕሮፌሰር ብርሃኑ ነጋና አቶ ለንቾለታ በሚቀጥለው ሳምንት ስብሰባ ላይ ይገኛሉ ነው የሚሉን። ካልተሳሳትን በስተቀር በጣም ጥሩ እንግዲህ እንደሱ ከሆነ ወደ ስብሰባው አላማና ስለ ጉባኤው ሁኔታ እንወያይና ምንድነው የዚህ ስብሰባ አላማ ይሄስ እንደገባን ከሆነ ከተመሰረተ በኋላ የመጀመሪያ ጊዜያቸው መሰለን ባንድ ጊዜ ባንድ ቦታ ላይ ኢትዮጵያኖችን በጋራ ሲያነጋግሩ እንደሱ ከሆነ ደግሞ ለምን ስዊድን ስቶክሆልም ተመረጠ
እንግዲህ እንደተባለው ይሄ የጋራ ንቅናቄው ከተመሰረተ ቅርብ ጊዜ ነው። ለመጀመሪያ ጊዜ ነው እንግዲህ በጋራ ስራ ሲሰራ ሁኔታዎች አጋጣሚዎች የፈጠሩት ነው። አንደኛ አርበኛ ብርሃኑ ነጋ በቅርቡ ነው ወደ አውሮፓ የመጣው። ሌሎች ስራዎች ስላሉት በዚህ አጋጣሚ ባሉት ክፍተት ቦታዎች አንደኛው ይሄ ሳምንት ነው። በዚህ ሳምንት ድሮ ሲገኙ እኛም መጠቀም ፈለግን የኛም የሪከናቶን ሁሉ ፍላጎት ተደማምሮ ነው። እንግዲህ ግዜዎችን አጣቦ ባጭር ጊዜ ነው ያደረገው። ማስተዋቀው ቀደም ብሎ ሊነገር አልቻለም ከፕሮግራም ተባባቋያ እና ይሄን እድል መጠቀም አለብንና እዚህም ያለውን አካባቢያችን ወጥሰብ ስለ ንቅናቄው አጠቃላይውን ውቀትና አሁን ትግሉ ስላለበት ሁኔታ መረጃ መውሰዱ መቀበሉ እና ጥያቄዎች ካሉ ማጥራቱ እድል እየሰጠናል በሰላል ያንን እድል የመጀመሪያ ተጠቃሚ እንድንሆን የኛም የንቅናቄው ፍላጎት ተደማምሮ ነው እንደዚህ ያለው።
እስቲ መስመር ላይ ሌላው የንቅናቄው የስዊድን ተወካይ አሉ። ጠናስትልኝ አቶ ጫላ።
ጠናስትልኝ አቶ አመድ።
እናመሰግናለን በአጭር ጊዜ ውስጥ ለዚህ ውይይት ሁለታችሁም መልካም ፈቃዳችሁ ስለሆነ። አቶ ጫላ ምን የምትለናለህ ይሄንን ስብሰባ በተመለከተ? አንተስ አመለካከት እንደዚሁ ነው እንደው ድንገት ነው የሆነው ልትለን ነው ወይስ ስዊድን ኢትዮጵያኖችን የተለየ ቦታ ስለምንሰጣቸው ነው ሁለቱም ባንድ ጊዜ ለመጀመሪያ ጊዜ በውጭ በሚገኙ ኢትዮጵያኖች ጋር ስዊድን የመረጡት ትለናለህ? እስቲ ምንድነው የምትለናለህ?
ወንድሜ ከሰጠው አስተያየት ብዙም የተለየ አይደለምና አሜሪካ አካባቢ ያሉ ወንድሞቻችን ባለፈው በንቅናቄው ስብሰባ መስረታ ወቅት እነዚህን ከፍተኛ አመራሮች አግኝቶ የማነጋገር እድል አግኝተዋል። እኛ ደግሞ በአውሮፓ ውስጥ የምንገኝ የኢትዮጵያ ህዝቦች በዚህች አጋጣሚ ተጠቅመን ስለ አገራዊ ንቅናቄው አመሰራረትም ሆነ ስለ ወደፊት የኢትዮጵያ ራዕይ ምን ግንዛቤ ማግኘት አለብን የሚለውን ሁኔታ ከግምት ውስጥ በማስገባት ነው። እና ዶክተር ብራውንም በዚህ አጋጣሚ አውሮፓ ውስጥ ስለሚገኙና በአጭር ጊዜ ውስጥ ወደ ትግል ቦታቸው የሚመለሱ ስለሆነ ይሄንን አጋጣሚ ተጠቅመን ለምን ህዝባችንን በዚች በተገኘች አጭር ጊዜ ውስጥ ሰብሰብ አድርገን ስለ ንቅናቄው አንዳንድ ነገሮች ተወያይተን ከህዝብ ጋር አንገናኝም? እነዚህ የተለያዩ ኮሚኒቲዎችም ለመጀመሪያ ጊዜ ተገናኝተው እስቲ ይሄ ፈርቀዳጅ እንኳን ቢሆን የሚል ግምት ውስጥ በማስገባት ነው ይሄንን እንዲዘጋጅ ያደረግነው።
ለምንድን ነው ባንድ ላይ መጀመሪያ አልተነገረው? መጀመሪያ ዶክተር ብራሙ ነበሩ ይመጣሉ የተባለው። አክቹአሊ እኛ ትናንት ማታ ነው በኢሳት የገንዘብ ማሰባሰብ ዝግጅት ላይ ነው ሰበር ዜና አለን አቶ ሌንጮ ለታም ይገኛሉ ተባለ። ኮኦርዲኔትድ አልነበረም ማለት ነው? መጀመሪያ ላስት ሚኒት ላይ ነው ይሄን ነገር የሰራችሁት ማለት ነው?
እኔ ልግባዚ ላይ ምናልባት ማስተካከያው ላይ ስለነበርኩኝ
ኦኬ
properly የመልክቱን ስናሳልፍ ከኛ ግድፈት ካለ መስተከር ትናንት ማታ ለት አይደለም አይተው እንደው ቲኬቱም የተዘጋጀው በአግራቢ ንቅናቄ ስም ነው እና ቀደም ብሎም ተበትኗል በለቱ እና የኢንፎርሜሽን ለውጥ ካለ መስተከር ሲተላለፍ ወዲያው ነው እኛ አጠገብ ስለነበረ እንድታረም ያደረግነው እንጂ ሰበርም አልነበረም።
ኦኬ
ዘግይቶ ስለደረሰ ሰበር ተጨማይ ተባለ እንጂ ቀደም ብሎም ታውቋል።
በጣም ጥሩ
ኮሙኒኬሽን ችግር ነው ብዬ ነው የምጠብቀው።
በጣም ጥሩ ወንድሞች ለሁለታችሁም ላቀርብላችሁ። እነዚህ ሁለት ተላላቅ የድርጅት መሪዎች በጋራ ሆነው ኢትዮጵያኖችን አድሬስ ያደርጉ አትሊስት ለኔ እስከሚገባኝ ድረስ ከመስረታው በስተቀር ይሄ የመጀመሪያ መሰለኝና ምን ተሰማችሁ እናንተ የድርጅቱ ተወካዮች የውጭ ተወካዮች ውጭ አላችሁ ብትሆኑ ምን ተሰማችሁ እንደ ኢትዮጵያዊነት ምን ተሰማችሁ ጎን ለጎን ቁጭ ብለው ኢትዮጵያኖችን አድሬስ ያደርጉ ላንድ ሀገር ላንድ አላማ ያንን ህዝብ በጋራ እናኖራለን ብለው ሁለቱ ታላላቅ የድርጅት መሪዎች ቁጭ ብለው ኢትዮጵያኖችን አድሬስ ያደርጉ ምን ተሰማችሁ እስቲ ባጭሩ ሁለታችሁ?
ልጀምር?
ጀምሩ አንዳችሁ።
ኦኬ አቶ አመድ ይሄ ካውን በፊትም በተለያየ ጊዜ ስንል የነበረ ነውና የሀገራችን ህዝቦች ወይም እንደ ፖለቲካ ድርጅትም ወያኔን ለመጣል የሚያደርጉት ትግል ካለመታገል የመጣ አይደለም። መዘግየቱ ለድል መበቃታችን የመዘግየቱ ሁኔታ ካለመታገላችን ሳይሆን አብሮ ተባብሮ ካለመታገል ነውና እነዚህ ሁለት አራት ድርጅቶች በጥምረት መጥተው በጋራ ለመታገል ያደረጉት ውሳኔ በእውነቱ በእኔ አመለካከት ትልቅ ምርታ ነው እና ትግሉንም ወደፊት የሚያራምደውና ሌሎችም የቀሩት በዛ ሀገር ውስጥ ያገባኛል የሚሉ የፖለቲካ ድርጅቶች ኤሊቶች በሙሉ ከንቅናቄው ጋር ህብረት በመፍጠር ያለውን የጋራ ጠላታችንን በጋራ የመጣል ፖሊሲ ውስጥ ቢካተቱና በዚህ አስፈላጊ በሆነ ወቅት ህብረት መፍጠሩ አስፈላጊ ይመስለኛል እና ሁለቱ በተለይ ሁለቱ ታላላቅ መሪዎች በጣም በኢትዮጵያ ፖለቲካ ውስጥ ቁንጮ የሆኑ ሰዎች ናቸው። ሁለቱ በተለያየ በሁለት ዳርና ዳር ከሆነ ቅርንጫፍ መጥተው ዛሬ ያገባናል ህዝባችን በእንደዚህ አይነት ሁኔታ ውስጥ ነው ያለውና ተለያይተን መሄድ አይዋጣንም በጋራ መታገል ይበጅናል ብለው ጎን ለጎን ተቀምጠው መነጋገራቸው ትልቅ ምሳሌ ነውና ይሄ መበረታታት ያለበት ሁኔታ ይመስለኛል።
አቶ ጌታውን?
አዎ ወንድሜ ቻላ እንዳለው መቼም ኢትዮጵያን ፖለቲካን የሚከታተልን ሰው ፖለቲካችን ምን ያህል ውጣ ውረድ የበዛበት እንደሆነ አስቸጋሪ ጉዞ እንደምንሄድ ይታወቃል እና ያንን የህዝብን ስቃይ መራራ ኑሮ ለማቅረብ እንደዚህ አይነት ትግል ጥረት ሲደረግ ለረጅም ጊዜ ቢደረግም አሁን ግን ተሳክቶ በተለያየ መስመር የሚገናኙ ሰዎች ወደ አንድ እየመጣን ትግሉን መረር እያለ ባለበት ሰዓት ወደ አፍራጫ ለማያስያዝ የተደረገው ጥረት እጅግ አስደሳች ነው እና እነዚህ ደግሞ ጎምቱ የሆኑ ሰዎች ይህን ትግል በደንብ መስመር ያስይዙታል የሚል እምነት አለን እና ሌላውም ኢትዮጵያዊ ደግሞ በዚህ ላይ አንዳንድ ብዥታዎች ይኖራሉ። ካለፉት ታሪኮቻችን ካለፉት ልምዳዎቻችን ተነስተን ብዙ ጊዜ ጥርጣሬ የተመላበት ጉዞ ነው የምንጓዘው እና ያንን ህብረተሰባችን ደግሞ እነዚህ ሰዎች መጥተው እነዚህ ድርጅቶች መጥተው በአንድ እየሄዱ ሳለ በላቢያንስ የመጀመሪያውን እይታ በደንብ ሼር አድርገን ከዛ በኋላ ወዴት እንደሚሄድ ምን ለመድረስ እንደፈለግን ያን ሁሉ የሚያሳይ ጥሩ አቅጣጫ የሚያሳይ ስለሆነ ህብረተሰባችንም በአብዛኛው በጉጉት ይጠብቀዋል። ከልምድ አኳያ ጥርጣሬ ይኖራል፣ ይወድቃል። በተለምዶ መሰረታዊ ይወድቃል የምትፈራቻ እንዳለ ሁሉ ግን ተስፋም የሚያጨ ስለሆነ ትልቅ እድል ነው፣ ትልቅ የምስራች ነው እና ብዙዎቹም እንደዚሁ ይሄንን ተከላክለው ወደ አንድ አቅጣጫ ሀገራችን ነፃ ማውጣት ትግሉ መስመር ይዛል የሚል እንገምታለን።
ብዙ ኢትዮጵያኖች እናንተም እንዳላችሁት አንዳንድ ጥርጣሬዎች ሊኖሩ ይችላሉ። ግን በሌላ በኩል የሚያስደስተው አሁንም እናንተም እንዳላችሁት ሁለት እስከዛሬ በሩቅ ይታዩ የነበሩ ኃይሎች በጋራ ተቀራርበው ለአንድ ዓላማ አንድን ህዝብ አንድ ለማድረግ የበለጠ ወደፊት አንድ ለማድረግና በጋራ የሚኖርበትን መንገድ ለመፍጠር መነሳታቸው ኩራት የሚያሰጥ ነው። ግን ሌሎች ደግሞ አሉ አሁንም ጥርጣሬ ያላቸው። ምናልባት ጥርጣሬው እውነትም ሊሆን ይችላል ውሸትም ሊሆን ይችላል። ግን ያንን ጥርጣሬ እንዲሰበር ከናንተ በኩል የሚደረግ ምን ሙከራ አለ?
ለምን ይተራተራሉ ማለት አይቻልም። በአገራችን የፖለቲካ ሂደት ውስጥ በተለይ ባለፉት 25 አመታት እርስ በርሳችን እንድንተራተር አንደኛው አንዱን እንዳያምን ያደረገው ስርዓቱ ነው። በተለይ በሁለቱ ትላልቅ ማህበረሰቦች መካከል የተፈጠረው እንዳይግባቡ የማረግ በመሃል ድንበር የማረግ እንደ ሁለት የተለያየ ሀገር ዜጎች የማረግ አልፎም እሳትና ጭድ እንደሆኑ እየተገለጸ ያለበት ሁኔታ ነበርና በዚህ ፖለቲካ ሂደት ውስጥ ያለ ማህበረሰብ ለምን ይተራተራል ማለት አይችልም። ግን ጥርጣሬውን ማስወገድ የሚቻለው ተቀራርቦ በመነጋገር ይመስለኛል። መድረኮች በመፍጠር የተለያዩ ዲቤት በማድረግ ልዩነታችን ምንድነው? አንድነታችንስ ምንድነው? አንድነት ካለን አንድነታችንን አጠንክረን እንዴት መሄድ እንችላለን? ልዩነት ካለንስ ልዩነታችንን ማጥበብ የምንችለው በምን ሁኔታ ነው ብለው መወያየት ነው ዋናው። እና ይሄ የመጀመሪያው ፈርቀዳጅ ውይይት ነው። ኮሚኒቲዎችም እየተቀራረቡ የፖለቲካ ድርጅት አመራሮችን እየመጡ መጠየቅ ነው። ለምንድን ነው ልዩነታችሁ? እነዚህ በተለይ የተለያዩ የኦሮሞ ፖለቲካ ድርጅቶች አሉ፣ በኢትዮጵያውያን በኩልም የተለያዩ አሉ። ህብረት መፍጠርና ልዩነታቸውንና አንድነታቸውን ለህዝባቸው ገልጠው ህዝቡ ከህዝቡ መሃል መፍትሄ ስለሚገኝ ወደ መፍትሄው እየመጣ በተለያየ ሁኔታ ከመታገልና ብዙ በተበታተነ ሁኔታ የመታገሉ አይ ቲንክ ለድል ያለንን ተስፋ የሚያጨልም ይመስለኛል። ስለዚህ አንድነቱ የበለጠ ነው፣ ጥንካሬያችን አንድነታችን ነው። ጥርጣሬያችንን ደግሞ ቀርበን በመነጋገርና በመወያየት መፍታት ይቻላል የሚል እምነት ነው ያለኝ።
በነገራችን ላይ አቶ ጫላ ብዙ ጊዜ ስትናገር አድምጫለሁ፣ ንግግሮችህ ልብ የሚነኩ ናቸው። በተለይ አንድ ለመሆን ለሚፈልግ ህዝብ ጥሩ ምልክቶች ናቸው ያንተን ንግግሮች ሳዳምጥ። በተለይ አንድ ጊዜ ሰላማዊ ሰልፍ ላይ ያደረከው እስቲ እነዚህን ሶስት ሰዎች የትኛው ኦሮሞ የትኛው አማራ እንደሆነ ንገሩኝ ለዩና ብለ ያልከው ትዝ ይለኛል። ቀጥለህም ደግሞ ለሰላማዊ ሰልፍ ብቻ ሳይሆን አንድ ላይ መገናኘት ያለብን በማህበራዊ ህይወታችን ላይም መጣየቅ አለብን፣ ቡና መጠጣት አለብን፣ ባንደኛው ዝግጅት ላይ ነው መገኘት አለበት ብለ ነበር። ይሄንን በስርዓት አርጉታላችሁ?
በትክክል ይደረጋል። አሁን ይሄ የፖለቲካ መሪዎች እያረጉት ያሉት እንቅስቃሴውም የዚህ አካል ነውና እኔ እምነቴ ህዝብ የሚወሰነውን ውሳኔ ለመቀበል ነው። እዚህ ውጭ ሀገር ሆኜ በኢትዮጵያ ህዝብ ጉዳይ ላይ መወሰን አልችልም። ያሉት ታጋዮች በሙሉ የወያኔን ስርዓት ገስሰው ኢትዮጵያ ውስጥ ገብተው በምርጫ ያሸነፈ ፓርቲ መሪ መምረጥ ነው። በህዝብ የተመረጠን መንግስት ማየት ነው ምኞቴ። ያንን ለማድረግ እንደዛ አይነት መድረክ ማመቻቸት መቻል አለብን። ስለዚህ በዛ ሀገር ውስጥ በአንድ ሀገር ውስጥ ያለን ህዝቦች ብዙ ልዩነትም ቢኖረን ልዩነታችን አለያይቶ ሊያታግለን የሚችል አይደለም። አንድ ጠላት ነው ያለን፣ አንድ ሀገር ነው ያለን። ስለዚህ ይሄንን ጠላት ለመስበር መጀመሪያ ማድረግ ያለብን እኔ እናንተም አብረን መወያየት ነው። አንድ ሀገር አለን፣ በአንድ ቋንቋ እንነጋገር። የተለያዩ ቋንቋዎች አሉ ኦፍ ኮርስ፣ ግን ሊያግባቡን የሚችሉ ነገሮች አሉ። ልዩነታችን የተፈጠረው ወደን አይደለም፣ ከውዴታችን ባሻገር የወቅቱ የፖለቲካ ሁኔታ የፈጠረው ችግር ነው። ይሄንን ችግር በመቀራረብ ነው መንፈታት የሚቻለው። እኔ እናንተ ካልተቀራረብን ካልተወያየን በምንም ልንገናኛችን ነው። ስለዚህ ይሄ ቡና መጠጣቱ ምናምን ያልኩት ጥሩ ምሳሌ ነው። በደስታ ጊዜም በሐዘንም ጊዜም መገናኘት አለብን። በአገር በእንትን ብቻ ሳይሆን ግንኙነቱ ከዚህ ከታች ነው የሚጀምረው። ስለዚህ አንተ ባዘንክ ጊዜ እኔ ካላዘንኩልህ፣ እኔ በተደሰትኩ ጊዜ አንተ ካልተደሰትክልኝ ምንድነው በመሃላችን ያለው እሴቱ? ሶ አንድ ሰላማዊ ሰልፍ በወጣን ጊዜ ያየው ሁኔታ ያ ነው። ግሩፕ ለግሩፕ ተለያይተን ከመሆን ብንቀላቀልና ሰው የያዘውን ባንዲራ ቁጭ አድርጎ ተቃቅፎ ቢቆም መለየት አችልም። ይሄ አማራ ነው፣ ይሄ ኦሮሞ ነው፣ ይሄ ትግሬ ነው ማለት አችልም። ስለዚህ እኛ የለየነው ራሳችን በፖለቲካ ነው። ፖለቲካው ግን መፍትሄ የሚያገኘው በጋራ ከታገልን በዛ ሀገር ውስጥ ሰላም፣ ዲሞክራሲና የህግ የበላይነት ካለ ማንንም መብቱ ሳይነካ መኖር የሚችልበት ሀገር ነው መመስረት የምፈልገው እንደማንኛውም ሀገር። ስለዚህ ይሄንን ለመመስረት ደግሞ በተናጠል መታገሉ አንደኛ ጉልበታችንን፣ እውቀታችንን፣ ኢኮኖሚያችንን ሁሉ እየጎዳው ነው ያለው። በህብረት ወደ መምጣቱ ሁኔታ ብንሄድ የተሻለ መስሎ ስለሚታየ ነው። ስለዚህ ብዙ ጊዜ የተለያዩ ሰዎች ልዩነታችንን ነው የሚያጎሉት። እኔ የማየው ከልዩነታችን ይልቅ አንድነታችን የበለጠ ቫልዩ አለው እኔ ጋር እና ብዙም ፐርሰንቱን ማየው በአንድነታችን እንጂ በልዩነታችን አይደለም። ሶ ይሄንን ሁኔታ በግንዛቤ ውስጥ በማስገባት ኮሚኒቲዎች የመቀራረብ አብሮ የመወያየት የተለያዩ መድረኮችን የመፍጠር እንቅስቃሴ ወደፊት እናደርጋለን እንቀጥልበታለን ብዬ አስባለሁ።
አቶ ጌታሁን፣ አሁን አቶ ጫላ ባለው ላይ አከል አድርገህ እንድትናገር የምፈልገው ይሄ ከላይ ያሉት አመራሮቻችሁ በጋራ የመስራት የሚለውን እናንተ ደግሞ ታች ያለ በያገሩ ያላችሁት አመራር አባሎች በአልፎ በህዝቡ ዘንድ እንዲገባ የኦሮሞ ኮሚኒቲ፣ የአማራው ኮሚኒቲ፣ የኮንሶ፣ የትግሬው ወዘተ በጠቅላላ የኢትዮጵያው ህብረተሰብ በውጭ ሀገር የሚኖሩ ለምሳሌ በስዊድን ውስጥ የኢትዮጵያው ህብረተሰብ ሁሉንም የአማራውንም የኦሮሞን እነዚህ በግለሰብ ደረጃ እንዲቀራረቡ ምን ታደርጋላችሁ? የተለያዩ ዝግጅቶችን አርጋችሁ ሁሉም እንዲገናኙና ወንድሜ ነህ እህቴ ነሽ ኢትዮጵያዊ ነን ሁላችንም ኦሮሞ ነህ አማራ ነኝ ጉራጌ ነህ ትግሬ ነኝ ሳይባባል አንድ ነን አላማችን አንድ ነን የሰው ልጆች ነን ብለው እንዲሉ ምታደርጉት የጋራ ነገር አለ ወይ? አሁንስ ለሚቀጥለው ሳምንት በሚደረገው የጋራ የድርጅቶቻችሁ የጋራ የድርጅታችሁ የጋራ ስብሰባ ላይ ከሁሉም ኮሚኒቲ ከኦሮሞም ከአማራውም ከትግሬውም እንዲመጣ ቅስቀሳ አርጋ ታረጋላችሁ ወይ?
አመሰግናለሁ አህመድ። እንግዲህ ፍት ጫላ እንዳለው አሁን ያለንበት ሁኔታ ሁሉም ግንዛቤ ይኖራል ብዬ ገምታለሁ። ግን ያው ፖለቲከኞቹ ደግሞ ከዚህ ከኛ ከተራው ህዝብ ዘለቅ ብለው የረጅም ጊዜ መፍትሄ ፍለጋ እየሄዱ ነው እየዳከሩ ነው። እንግዲህ ያለንበት ሁኔታ ነባራዊ ሁኔታ እንዳለ ሆኖ ማንም ይስጠረው ማን እንዳለ ገዢው ስርዓት ብቻ ማለት ሳይሆን እኛ ምላሳችን የተጓዝንበት የፖለቲካ ህይወት ጉዞ እየፈጠረው ነው እና አሁን ግን ቆም ብለን ምናልባት በእኛም እኛራችን ሪፍሌክት እያደረግ ሊሆን ይችላል ወይም ደግሞ የሀገሬ ቤት ውስጥ የሚደረገው ትግል አመላካች ሊሆን ይችላል። መንገዳችን ሁሉ አንድ ነው። አንድ ላይ ካልሄድን መንገዳችን በጣም የረዘመ ይሆናል። ነፃ መውጣችን ብንወጣም አላስፈላጊ ከሆነም ደግሞ ሌላ ውስብስብ ችግርም እንደገና ይገጥመናል እና ከወዲሁ አንድ አይነት እይታ ይዘን ለሰላማዊ ጉዞ ሽግግር እንዲደረግ ወደፊትም ሀገሪቱ የተረጋጋች እንድትሆን ሁሉም ሰላም ያገኘበት እንዲሆን ለማድረግ የግድ የጋራ መሆን አለብን። ምን ትላለህ? እንግዲህ በሁለት ደረጃ አንደኛው ወገን ስቴል አሁን ከታችን ፖለቲከኞቹ ይቃረቡ እንጂ የተወሰነው ክፍል አሁንም በጽፍ የሚቆም እንዳለ አንድ ነው። ሁለተኛው ደግሞ ሌላው ኢትዮጵያን መጻኢ ሕይወት በጋራ መሆን አለብን የሚለው ወገን ግን ኢንጌጅ የሚያደርግና ኢንጌጅ የማያደርግ አለ። አሁን ህዝባችን እኛም ጥረት የምናደርገው ሁሉም ባለቤት እንዲሆን ሁሉም የኢትዮጵያ ሕይወት በሁላችን ተሳትፎ ነው ውጤት ሊያመጣ የሚችለው እና ሁሉም እንዲሰባሰብ የበኩላችን እናደርጋለን። በሚጮው ሳምንት ለምሳሌ ሁሉም ህብረተሰብ ክፍል መጥቶ እንዲሳተፍ ስለ ድርጅቱ ስለ ንቅናቄው ያለው ራዕይ በደንብ እንዲጠየቅ እንዲረዳ ያለ ብዥታ ካለ ደግሞ ፍለፍት እንዲጠይቅ ፍለፍት እንዲካከብ የማይመስለው ካለ መቀበል የለበትም ማስረዳት መሪዎቻችን ያዳዩት ነገር ካለ እንዲያዩት ማድረግ ማረም የሚቻልበት አጋጣሚ ስለሆነ ሁሉም ኢንጌጅ እንዲያደርግ በዚህ አጋጣሚ እንፈልጋለን እናረጋለን ወደፊትም እንደዚሁ ይሄን ነው እዚህ ጀመረንትን ሰፋ ያለ እንዲሆንና መሰረት ያዘ እንዲሆን በእኛ በኩል ያለፈለሰ ጥረት እናረጋለን
እንግዶቼ በማከላችሁ ልግባና ሰዓት እየደረሰብኝ ነው አጭራጭር መልስ የመጀመሪያ ፈተናችሁ ነው በመሬት ላይ በሚከተለው ሳምንት ስዊድን ውስጥ ልትፈተኑ ነው የእያንዳንዳችሁ ኮሚኒቲ አባሎች በዚህ ስብሰባ ላይ በጋራ የመሰረታችሁት የኢትዮጵያ ማዳን ድርጅት ላይ ይገኛሉ አይገኙም የሚለው ሌላው ተራው እንደኔ ያለው ኢትዮጵያዊ የሚፈተንበት ቀን ነው ሁለታችሁም አቶ ጫላም አቶ ጌታውንም አባሎቻችሁ ደጋፊዎቻችሁ የኮሚኒቲ ተወካዮቻችሁ ይገኛሉ በሚቀጥለው ሳምንት
እኔ በእርግጠኝነት ነግራለሁ ይገኛሉ
አመሰግናለሁ አቶ ጫላ አቶ ጌታውን
እኔ ደጋፊዎችና አባሎቻችን እንደሚገኙ እርግጠኛ ነኝ እኔ ግን ይታይ ከዛም ውጪ አሁን ባሁን ባለው ሁኔታ ደጋፊ ማባሪያ ነው ውጪ ስለኢትዮጵያ ጉዳይ አሳስበናል የሚል ሁሉ ይገኛሉ የሚል ተስፋ አለኝ
ወንድሞቼ እጅግ በጣም አመሰግናችኋለሁ የሚቀጥለው ሳምንት የጋራ ስብሰባችሁ የተሳካ እንደሚሆን ባለሙሉ ተስፋ ነን በመጨረሻ ቦታውንና ሰዓቱን ረገጥ አርጋችሁ ንገሩልን
ቦታው ሮድማንስ ጋተን አካባቢ ኮንግስታን ጋተን 17 ነው በርገል ሆቴል አካባቢ ቱነል ባና ለሚል ሰው ሮድማንስ ጋተን ከያዘ በትክክል እዛ ይደርሳል ሰዓቱ 14 ሰዓት ነው እሁድ
ኦኬ ጌቶቼ እጅግ በጣም አመሰግናለሁ መልካም ድል እመኛለሁ ጤና ይስጥልኝ
እኔም አመሰግናለሁ አቶ አመድ
እንደምን አርፍዳችኋል አድማጮቻችን ከረፋዶ 11 ሰዓት ከ2 ደቂቃ ሆኖ ለሳምንቱ አበይት ዜናዎች ቀጥለው ይሰማሉ የኢትዮጵያ ሳተላይት ቴሌቪዥንና ሬዲዮን በገቢ ለማገዝና ለማበረታታት ታላቅ የገቢ ማሰባሰብና የውይይት ፕሮግራም ትናንት እዚህ በስቶክሆልም ስዊድን ተካሂዷል። የወያሬን አስቸኳይ ጊዜ አፈናን ለመከላከል የሳተን እንርዳ በሚል አብይ ቃል በተካሄደው ልዩ የገቢ ማሰባሰብ ፕሮግራም ላይ በርካታ ኢትዮጵያውያን ተሳታፊ ሆነዋል። ይሄው ባልቢ ሱፕቶፒያ አዳራሽ በተካሄደው ዝግጅት ላይ ጋዜጠኛ መሳይ መኮንን ከዋሽንግተን ኢሳት ስቱዲዮ እንዲሁም ጋዜጠኛ መታሰቢያ ቀጸላ ከለንደን ስቱዲዮ በእንግድነት ተገኝተዋል። ፕሮግራሙ በሃይማኖት አባቶች ቡራኬ ተጀመረ ሲሆን በመቀጠልም የኢሳት ስዊድን ስራ አስኪያጅ ወይዘሮ መቅደስ ወርቆ በኢሳት ስዊድን ስለተከናወኑ ተግባራት ማብራሪያ ሰጥተዋል። በማስከተልም ከዚሁ ከስቶኮልም በእንግድነት የተጋበዙት የስዊድኑ የፓርላማ አባል ሚስተር አንደርስ ኦስትበሪ ህዝቡን ያስደመመ ንግግር አድርገዋል። በዚህም የኢትዮጵያ ተቃዋሚ ኃይሎች ያደረጉት ያለ እንቅስቃሴ ውጤት እያስገኘ በመሆኑ እና በዚህም እንዲቀጥሉ ጥሪ አድርገዋል። የስዊድን መንግስትም የስዊድን መንግስት ላይም ከፍተኛውን ጫና ያረፈ መሆኑ ጉዳዩ እየታየ መሆኑን ገልጸው በግላቸውም ከፍተኛ ኃላፊነት በመውሰድ ኢትዮጵያን ጉዳይ ይዘው እየተንቀሳቀሱ እንደሆነ ገልጸዋል። በቀጣይም የስዊድን መንግስት የተቃዋሚ ኃይሎችን የሚኖራቸውን ሁኔታ እንደሚከታተል ገልጸው ይሁንንም ተቃዋሚ ኃይሉ መከፋፈልን ትቶ ወደ አንድ ጎራ እንዲመጣ መክረዋል። በዚህ ገበያ ማሰባሰቢያ ፕሮግራም ላይ ለፕሮግራሙ ወጥ ከሰጡት ውስጥ ኢትዮ ባህል የሙዚቃ ቡድን ለባሉ ከፍተኛ ድምቀት ሰጥተዋል። በማስከተልም ጋዜጠኛ መሳይ መኮንን ከኢሳት አመሰራረት ጀምሮ እስካሁን ድረስ ኢሳት የተጓዘበትን መንገድ በዝርዝር አብራርተዋል። በዚህም በተለይ አሁን ኢሳት እንደ ተቋም ራሱን ችሎ የቆመበት ሰዓት በመሆኑ ይህ እንዲሆን ያላሰለሰ ጥረት ላደረጉት ኢትዮጵያውያን ከፍተኛ ምስጋና አቀርባለሁ። ይሁንና የኢሳት ያለበትንም ተግዳሮቶችን በዝርዝር ተሰምቷል። በተለይ የህዋት ኢሳትን ለማፈን የሚጓዝበት መንገድ አጽንኦት ተሰጥቷል። በማስከተል የጨረታ ፕሮግራም የቀጠለ ሲሆን የኮሮኔል ደመቀ፣ የአትሌት ሌሊሳ ፈይሳ፣ የሀብታሙ አያሌው እንዲሁም የኢትዮጵያ አርበኞችን ያዘ ምስል ለጨረታ ቀረበ ሲሆን ከፍተኛ ፉክክር ከተካሄደ በኋላ ጨረታው በስዊድን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የደብረ ሰላም መድኃኔዓለም ቤተክርስቲያን አባላት በ105,000 ክራውን አሸናፊ ሆነዋል። ቀጥሎ በተካሄደው መዝናኛ ምሽት አርቲስት ማህሌት ደመረ የተለያዩ ጣዕመ ዜማዎችን በማቅረብ ታዳሚዎችን ያዝናና ሲሆን በፕሮግራሙ መሃልም በዲጄ ዳላዮንና አቢ የተለያዩ ቀስቃሽ ሙዚቃዎች በማሰማት ለፕሮግራሙ ውበትን ሰጥቶ ተጠናቋል። የኢትዮጵያ ሀገር አቀፍ ንቅናቄ የመሰረቱት ድርጅቶች ስዊድን ስቶክሆልምን እንደሚጎበኙ ተነግሯል። በቅርቡ በአራት ፓርቲዎች የተቋቋመው የኢትዮጵያ ሀገር አቀፍ ንቅናቄ አባላት ስዊድን በመጎብኘት ከኢትዮጵያውያን ጋር እንደሚነጋገሩ ተገለጸ። የሀገር አቀፍ ንቅናቄው ካቋቋሙት መካከል የአርበኞች ግንቦት ሰባት ንቅናቄ ሊቀመንበር ፕሮፌሰር ብርሃኑ ነጋ እንዲሁም የኦሮሞ ዴሞክራሲያዊ ንቅናቄ አመራር አቶ ሌንጮ ለታ እንደሚገኙ ከፕሮግራሙ መርሃ ግብር የተገኘው መረጃ ያመለክታል። ይህ ፕሮግራም የፊታችን እሁድ ኖቬምበር 27 በኩንግስስቴን ጋታን 17 እንደሚካሄድ ተዘግቧል። የአርበኞች ግንቦት ሰባት ኃይል ራሳቸውን ያደረጁ የአማራ አርሶ አደሮች ከህወሓት ኢህአዴግ ወታደሮች ጋር በቀብቲያ ሁመራና በአጎራባሽ ቀበሌዎች በከፍተኛ ውጊያ እያደረጉ መሆኑ ተዘግቧል። የአርበኞች ግንቦት የሰሜን ጎንደር አስተባባሪ እንደገለጹት አባሎቻቸው በሰሜን ጎንደር በተለያዩ አካባቢዎች ለወራት ሲደራጁና ሲያደራጁ ከቆዩ በኋላ ከባለፈው ሳምንት ጀምሮ ወታደራዊ ጥቃት በመፈጸም ላይ መሆናቸውን ተናግረዋል። በቀፍታ ሁመራና በአከር አካባቢ ከፍተኛ ውጊያ እየተካሄደ መሆኑንም ተናግረዋል። አደንድን በሚባል አካባቢ ባለፈው ሳምንት ጀምሮ በተካሄደ ጦርነት 48 ያገዛዙ ወታደሮች መገደላቸውን የገለጹት አስተባባሪው ሰሞኑን በመካሄድ ላይ ባለው ጦርነት በጥሩ ሁኔታ እየተካሄደ መሆኑንና አንድ የጸረ ሽምቅ ኃላፊ መገደሉን ገልጸዋል። ኃይላቸውን ወደ መሃል አገር ለማስገባትም ከፍተኛ የሞት ሽረት ትግል ላይ መሆናቸውን ተናግረዋል። ራሳቸውን በጎበዝ አለቆች አደራጅተው በረሃ ወርደው ሲታገሉ የነበሩት በማሰባሰብና ድጋፍ በማድረግ ወደ አንድነት እንዲመጡ ማድረጋቸውን የገለጹት አስተባባሪው ሀገሩን ነጻ ለማውጣት የሚፈልግ ኃይል ሁሉ በማንኛውም ጊዜ መጥቶ ሊቀላቀላቸው እንደሚችል ገልጸዋል። ቀጥሎ በመጣ መረጃ ደግሞ በሁለቱ ኃይሎች መካከል ከፍተኛ ጦርነት ሲካሄድ ከኋላ በኋላ አርበኞቹ ከርሰሊት በሚባል ቦታ ላይ የሚገኘውን አደባይ ተራራን መቆጣጠራቸውን ከስፍራው የደረሰ መረጃ አመልክቷል። የመጀመሪያው ጥቃት በአዲጎሹና ሁመራ መካከል በምትገኘው እድሪስ አካባቢ መፈጸሙ የታወቀ ሲሆን በዚህ አካባቢ የነበሩ የገዢ ፓርቲ ወታደሮች ላይ ከፍተኛ ጉዳት መድረሱም ተዘግቧል። ከአርበኞች ግንቦት ሰባት በኩልም ሶስት ሰዎች መሰዋታቸው ዜናው አመልክቷል። ከሰዓት በኋላ በ52 መኪኖች የተጫኑ ወታደሮች በሽሬ ባድርቃይ ማጸብሪ ጸለምት አድርገው ታጋዮችን ለመግጠም የተንቀሳቀሱ ሲሆን በዳንሻ አካባቢም በ8 መኪኖች የተጫኑ ወታደሮች ሰፍረዋል። ታጋዮቹ ወደ ጠገዴ፣ አርማጭሆ፣ ቆላ ወገራና ሌሎችም አካባቢዎች ተሰንጥቀው ከገቡ በኋላ ከህዝብ ጋር በመቀላቀል ወደ መሀል ሀገር ይገሰግሳሉ የሚል ስጋት የገባው አገዛዙ ለትግራይ አካባቢና ህዝብ ሚሊሻዎች አርበኞች ግንቦት ሰባት መጥቷልና ራሳቸውን አድኑ በማለት ሲቀሰቅስ፣ ለአማራ ተወላጆች ደግሞ ሽፍቶች ገብተዋልና ተነሱ እያለ ነው ማለቱ ተዘግቧል። የህወሓት ልሳናት በበኩላቸው ስለ ውጊያው ባሉት ሁኔታ ከኤርትራ ድንበር ጥሰው የመጡ የሻዕቢያ ወታደሮች ተደምስሰዋል እያሉ ነው። ዘግየት ብሎ በመጣ ዜና ራሳቸውን ያደረጁ የአማራ ወጣቶች አዲጎሽ የተባለውን ቦታ ሙሉ በሙሉ መቆጣጠራቸውም እየተገለጸ ነው። በሌላ ዜና 13 የሃይማኖት አባቶች ካህናት በረሃ ወርደው አርበኞች ግንቦት ሰባትን ተቀላቅለው ህዝብን በማስተባበር ላይ መሆናቸው ተገልጿል። ባልድባ ገዳምና በተለያዩ ቤተክርስቲያኖች ሲያገለግሉ የነበሩ 13ቱ አባቶች በረሃ ለመውረድ የወሰኑት አገዛዙ በህዝብ ላይ የሚያደርሰውን ግፍ እያዩ ዝም ላለማለት ህሊናቸውና ሃይማኖታቸው ስላልፈቀደ መሆኑን ተናግረዋል። ጠመንጃ ይዘን ባንዋጋም በረሃ ወርደን ህዝቡ ለነጻነቱ እንዲነሳ እየቀሰቀስን ነው ያሉት አባቶች በረሃ ውስጥ ከአርበኞች ግንቦት ሰባት አደራጆች ጋር ከተገናኙ በኋላ የኢትዮጵያ ወጣት ትግሉ እንዲቀላቀል ትምህርት በመስጠት ላይ መሆናቸውንም ገልጸዋል። በሌላ ዜና የኢትዮጵያ ፕሪሚየር ሊግ እግር ኳስ ጨዋታ በጎንደር እንዳይካሄድ መከልከሉ ተገልጿል። የአስቸኳይ ጊዜ አዋጅን ተከትሎ በአንዳንድ አካባቢዎች ተቋርጦ የነበረው የኢትዮጵያ ፕሪሚየር ሊግ እግር ኳስ ጨዋታ ቢቀጥልም ጎንደር ላይ ጨዋታ እንዳይካሄድ ኮማንድ ፖስቱ መከልከሉን ምንጮች ዘግበዋል። በዚህ መሰረት ዛሬ ጎንደር ላይ ሊካሄድ የታቀደው እግር ኳስ ውድድር ተሰርዟል። ዛሬ በፋሲል ከነማና በወላይታ ዲቻ መካከል በጎንደር ስቴዲየም ሊካሄድ መርሃ ግብር የተያዘለት የእግር ኳስ ውድድር በኮማንድ ፖስቱ ትዕዛዝ መሰረት መሰረዙ ታውቋል። ጨዋታው ከጎንደር ውጭም እንዲካሄድ መመሪያ ወርዷል። ጨዋታው የትና መቼ እንደሚካሄድ ግን ይህ ዘገባ እስከተጠናቀረበት ድረስ የታወቀ ነገር የለም። በቢሮአቸው ውስጥ መተው የተገኙት የአማራ ክልል የህዝብ ተወካዮች ምክር ቤት አባላው ወይዘሮ አዲስ የዘለቀ የቀብር ስነ ስርዓት ተፈጽሟል። የህዝብ ተወካዮች ምክር ቤት አባላ የነበሩትና በቢሮአቸው ውስጥ መተው የተገኙት ወይዘሮ አዲስ የዘለቀ በተፋጠነው ሁኔታ የቀብር ስነ ስርዓታቸው መፈጸሙ ተዘግቧል። የፓርላማ አባላው በድንገት መተው ቢገኙ ምንም አይነት የአስከሬን ምርመራ ሳይደረግላቸው ወደ ባህር ዳር ምሽቱን መወሰዳቸው ተዘግቧል። የፓርላማ አባላ ጠንከር ያሉ አስተያየቶችን በመሰንዘር ይታወቁ እንደነበር ሲዘገብ፣ በህዝብ ተወካዮች ምክር ቤት ያስቸኳይ ጊዜ አዋጅ ሲታወጅ ከአማራ ክልል የተወከሉ ተመራጮች መቃወማቸው ይታወሳል። ከነዚህ መካከል ወይዘሮ አዲስ አንዷ እንደነበሩ ለማወቅ ሲቻል፣ የሁለት ልጆች እናት የነበሩት የፓርላማ አባላ ወይዘሮ አዲስ በድንገተኛ ሁኔታ ማረፋቸውን የኢህአዴግ ድረገጽ ቢያስታውቅም የአስከሬን ምርመራ ስለመደረጉ ያለው ነገር የለም። አስከሬናቸው ከመቀበሩ በፊት ለቤተሰቦቻቸው በባህር ዳር ከተማ ለሚታወቁ ሰዎች በጥይት ወይም በሌላ አለመሞቷን ተመልከቱ ተብለው እንዲያዩ መደረጉን ምንጮች ገልጸዋል። በአማራ ክልል የብአዴን ታጋይ ከነበረው ሙሉ አለም አበበ በጀመሩ በርካታ በአገዛዙ ላይ ትችት ሲሰነዝሩ የነበሩ ሰዎች ተገድለው ይገኙ እንደነበርም አይዘነጋም። ከነዚሁ መካከል የአማራ ክልል ፖሊስ ኮሚሽነር የነበረው ብርሃኑ የተባለ የብአዴን አባል በዲ አፍሪክ ሆቴል በድንገት ሞቶ መገኘቱም መዘገቡ ይታወሳል። የብሪታንያ የዜና ማሰራጫ ቢቢሲ አማርኛ፣ ኦሮምኛና ትግርኛን ጨምሮ በ11 ቋንቋዎች ዝግጅት ሊጀምር መሆኑን አስታውቋል። የብሪታንያ ዓለም አቀፍ ማሰራጫ ቢቢሲ 3 የኢትዮጵያ ቋንቋዎችን ጨምሮ በ11 የተለያዩ ሀገራት ቋንቋዎች በፈረንጆች አዲስ ዓመት የራዲዮና የቴሌቪዥን ስርጭት አገልግሎት እንደሚጀምር ይፋ አድርጓል። የማሰራጫ ጣቢያው ከአንድ ዓመት በፊት አገልግሎቱን ለመጀመር ይረዳው ዘንድ እቅዱን ለብሪታንያ መንግስት አቅርቦ በጀትን በመጠባበቅ ላይ እንደነበር ይታወሳል። ለቀረበው ጥያቄ ይሁንታ ያገኘው የብሪታንያ ዓለም አቀፍ የማሰራጫ ጣቢያ በጥቂት ወራት ውስጥ በኦሮምኛ፣ አማርኛ፣ ትግርኛ እንዲሁም በሌሎች 8 ቋንቋዎች አዲስ ስርጭት ለመጀመር ዝግጅት ማጠናቀቁን የጣሊያው ኃላፊ ቶኒ ሃል አስታውቀዋል። የማሰራጫ ጣቢያው በ11 ቋንቋዎች በአዲስ መልክ ለመጀመሪያ የያዘው ስርጭት አገልግሎት በቢቢሲ ታሪክ በ70 ዓመት ውስጥ በአይነቱ የመጀመሪያውና መጠነ ሰፊ መሆኑን የዜና አውታሩ ዘግቧል። የማሰራጫ ጣቢያው ከአንድ ዓመት በፊት እቅዱን ይፋ ባደረገ ጊዜ የዲሞክራሲና የሰብአዊ መብት ቅሬታዎችን በተደጋጋሚ የሚቀርብባቸው ሀገራት ለአዲሱ ፕሮግራም የቅድሚያ እድል እንደሚሰጣቸው ገልጾ እንደነበር ይታወሳል። ኢትዮጵያ፣ ሩሲያ፣ ሰሜን ኮሪያ በሰብአዊ መብት መከበር ችግሮች የሚታይባቸው በመሆኑ ዋነኛ ትኩረት መሆናቸውን የማሰራጫ ጣቢያ ኃላፊዎች በወቅቱ ይፋ ማድረጋቸው አይዘነጋም። ይሁንና የኢትዮጵያ መንግስት ጣቢያው ኢትዮጵያን በዚህ መልኩ መፈረጁ ተገቢ አይደለም በማለት ቅሬታን አቅርቦ የነበረ ሲሆን፣ የማሰራጫ ጣቢያው በ3 የኢትዮጵያ ቋንቋዎች ስርጭት ለመጀመር መወሰኑ በሀገሪቱ ያለውን የመረጃ ክፍተት እንደሚያጠብ ባለሙያዎች ይገልጻሉ። በኢንተርኔት አፈና ኢትዮጵያ ከአፍሪካ ቀዳሚ ሆናለች። በዜጎቻቸው ላይ አፈና በማድረግ የመረጃ አቀባ ከሚያደርጉ ሀገራት ውስጥ ቻይና፣ ሶሪያና ኢራንን በመከተል ኢትዮጵያ በዓለም 4ኛ በአፍሪካ ደግሞ 1ኛ ደረጃ ላይ መቀመጧን ፍሪደም ሃውስ አስታውቋል። በኢንተርኔት ስርጭት ኋላ ቀር የሆነች ኢትዮጵያ በኢንተርኔት ተጠቃሚ ዜጎቿ ላይ በምታደርገው አቀባዎችና አፈናዎች ግን ቀዳሚ ሆናለች ብሏል። አንድ ዓመት ያስቆጠረውን ኢትዮጵያ ህዝባዊ አመፅ ተከትሎ በመላ ኢትዮጵያ የሚታየው የኢንተርኔት ስርጭት አፈና ይበልጥ ተጠናክሮ መቀጠሉን ጥናቱ አመልክቷል። ኢትዮጵያ ባለስልጣናት ለስድስት ወራት የሚዘልቅ የአስቸኳይ ጊዜ አዋጅ በማውጣት የኢንተርኔት አገልግሎቶችን በመዝጋት አፈናውን ይበልጥ አጠናክረውታል። አገዛዙ የሞባይል ኢንተርኔት፣ ፌስቡክ፣ ዋትሳፕ እና ቫይበርን የመሳሰሉ የኢንተርኔት አገልግሎቶችን ጨምሮ የባህር ማዶ መገናኛ ብዙሀንን ሙሉ ለሙሉ ዝግ ማድረጉም ሪፖርቱ አመልክቷል። በኢንተርኔት ነጻነት ደቡብ አፍሪካ የተሻለች ሀገር በመባል በዓለም 25ኛ በአፍሪካ የመጀመሪያው ስፍራ ስትይዝ፣ ጎረቤት ኬንያ በበኩሏ በዓለም 29ኛ በአፍሪካ 2ኛ፣ ናይጄሪያ በዓለም 34ኛ በአፍሪካ 3ኛ ደረጃን ይዘዋል። የትግራይ ክልል በአማራ ክልል ጠቅላይ ፍርድ ቤት የሚፈለጉትን አቶ ወልደ ወልድ አረጋን አሳልፌ አልሰጥም ማለቱ ተዘግቧል። በባህር ዳር ከተማ የጊዮን ሆቴል ያለ ጨረታ ተከራይተው ለ20 ዓመታት ሲጠቀሙበት የነበሩት አቶ ወልደ ወልድ አረጋ በአማራ ክልል ጠቅላይ ፍርድ ቤት እንዲቀርቡ ቢታዘዙም የትግራይ ክልል አሳልፌ አልሰጥም ማለቱ ተዘግቧል። የአቶ መለስ ዜናዊ ዘመድ እንደሆኑ የሚታወቁት አቶ ወልደ ወልድ አረጋ ከ1987 ዓ.ም ጀምሮ ለ20 ዓመታት የመንግስት የነበረው የባህር ዳር ጊዮን ሆቴልን ያለ ጨረታ ተከራይተው ሲገለገሉ ቆይተዋል። ይሁንና አቶ መለስ ከሞቱ በኋላ የባህር ዳር ነዋሪዎች ባደረጉት ጫና ሆቴሉ በ2007 መጨረሻ ላይ ለመልቀቅ መገደዳቸው ሲገለጽ፣ በዚህ ጊዜም ከግብር ማጭበርበር ጋር በተያያዘ በፌዴራል ገቢዎች ቢሮ የባህር ዳር ቅርንጫፍ ተከሰው በመጨረሻም የ7 ዓመታት እስር ቢፈረድባቸውም ይግባኝ ጠይቀው እና አቶ ስብሐት ነጋ ባደረጉት ጫና በዋስትና ከእስር መለቀቃቸው ይታወሳል። ጉዳያቸው ከታችኛው ፍርድ ቤት ጀምሮ ይግባኝ እየተጠየቀበት ወደ አማራ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት ደርሶ ውሳኔያቸው ቢጸናባቸውም አቶ ወልዶ ከባህር ዳር ወደ አድዋ በመሄድ ለጊዜው መሸሸጋቸው ይነገራል። ይህንን ተከትሎ በክልሉ ጠቅላይ ፍርድ ቤት በጋዜጣው ተጠርተው ሊገኙ ባለመቻላቸው በፖሊስ ተይዘው እንዲቀርቡ በመታዘዙ ይህንን ለማስፈጸም የክልሉ ፖሊሶች ፍለጋ ላይ ቆይተዋል። በዚህ መሰረት የአማራ ክልል ፖሊስ የፖሊስ አባላት ወደ አደባባይ በማምራት በጠቅላይ ፍርድ ቤት ውሳኔ መሰረት አቶ ወልዱን በቁጥጥር ስር ለማዋል ቢሞክሩም የትግራይ ክልል አሳልፎ ያልሰጠ ማለቱ ተነግሯል። በጠቅላይ ፍርድ ቤቱ ግዳጅ የተሰጣቸው የአማራ ክልል ፖሊሶች በትግራይ የጸጥታ ኃይሎች ታስረው ከቆዩ በኋላ ባለፈው ማክሰኞ ተፈተው ተደብድበው መባረራቸውን ተዘግቧል። የባህር ዳር ጊዮን ሆቴልን ሲያስተዳድር የነበረው ልጃቸው ምስራት ወልዱ በጣና ዳር የሚገኘውን በ1999 ዓ.ም ይህንን ድርጅት በሊዝ ጨረታ ለመግዛት ሞክሮ ሳይችል በመቅረቱ ከትግራይ ጄኔራሎች ጋር በመመሳጠር በከተማው ከንቲባ ላይ ዛቻና ማስፈራሪያ ሲያካሄድ እንደነበር ምንጮች አክለው ጠቁመዋል። የሳምንቱ አበይ ዜና በዚሁ ተጠናቋል።
Let's go.
አድማጮቻችን ይህ የምታዳምጡት ስቶክሆልም የሚገኘውን የኢትዮጵያ ድምጽ ሬዲዮ ነው። የኢትዮጵያ ድምጽ ሬዲዮ እስከ 6 ሰዓት ድረስ የሚያስተላልፈው ፕሮግራም እንደቀጠለ ነው። ከአንድ ማስተዋቂያ በኋላ በመግቢያው ፕሮግራማችን ላይ ያስተዋወቅናችሁን በድምጽ ማለት ነው ያስተዋወቃችሁን ምናልባትም ደግሞ ሙሉ በሙሉ ማን እንደሆነ ሳትገነዘቡት አይትቀሩም። በተለይ ደግሞ አሁን በፌስቡክ እየተከታተላችሁ ያላችሁት አሁን እያያችሁት ስለሆነ ልታውቁት ይችላላችሁ። ለማንኛውም በመግቢያው ላይ ያስተዋወቅናችሁን እንግዳ ይዘንላችሁ እንቀርባለን። አሁን ለማስተዋቂያው ወደ ግሩም ወስዳችኋለሁ።
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጽዮንን ክበቧት በዙሪያዋም ተመላለሱ። መዝሙር 47 ቁጥር 12 ለመላው የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አማኞች በሙሉ እሁድ ህዳር 18 2009 ወይም ኖቬምበር 27 2016 የህዳር ጽዮን የቅድስት ድንግል ማርያም ዓመታዊ ክብረ በዓል ለማክበር ነው በዝግጅት ላይ እንገኛለን። በዚሁ ዕለት ካህናት አባቶች፣ ሊቃውንተ ቤተክርስቲያን፣ መዘምራንና ምእመናን በሙሉ ይገኛሉ። ሰውም በእለቱ ተገኝተው ከመይታችን ከቅድስት ድንግል ማርያም ረዴትና በረከት እንዲሳተፉ ነው ቤተክርስቲያን በታላቅ መንፈሳዊ ትህትና አክብራ ጠርታዋታለች። የእናታችን የቅድስት ድንግል ማርያም ረድኤት በረከቷ ከሁላችን ጋር ይሁን። የሶሎንቶና ድብረ ቅዱሳን ቅድስት ማርያም ወአቡነ ተክለ ሃይማኖት ቤተክርስቲያን አስተዳደር ሰበካ ጉባኤ ጽሕፈት ቤት አድራሻ ኦሴትስ ቬገን ኦታ ሶሎንቶና።
እንግዲህ አድማጮቻችን አንዳንዶቻችሁ ይሁን እንደማይው ከሆነ በፌስቡክ ላይ ዌልካም እያላችሁት ነው ታውታላችሁ ማለት ነው። እንግዳችን ለመረዳት እንደቻላችሁ እስቲ ራስዎ ይንገራችሁ ስሙን። ጠና አስተልኝ በድጋሚ
አመሰግናለሁ። መሳይ መኮንን እባላለሁ። የኢሳት ጋዜጠኛ ነኝ።
መሳይ ማን እንደሆን ካውቆ ይሄው እዚህ ላይ ያለሁኝ ዌልካም መሳይ ይላል አንዱ። ምን ትለዋለህ?
እንኳን ደህና ቆየህ ሁላችሁንም።
አካማካም ነው እንደለውኛ ደሞ ዌልካም ሲል አካማካም። እንግዲህ አድማጮቻችን ከመሳይ ጋራ እናደርገውን ውይይት አሁን ጀምራን። ለመሳይ ጥያቄ አለን የምትሉ በስልክ ቁጥር 1908 ማለት ነው 191000 መደወል ትችላላችሁ። ወይም ማጠር ያለ ምክርም የህትም የወንድም ምክር መስጠት ይቻላል አይደል እንዴ? መስጠት ትችላላችሁ፣ ጥያቄ ማቅረብ ትችላላችሁ። እንግዲህ እዚህ ስቱዲዮስ ከኔ ጋራ
ሳምፒየር
ሃና
አንተ መስገን
ቴክኒሻኑ ግሩምና እንዲሁ የቴክኒኩ የዚህ የዌብሳይቱ ወዘተ ቴክኒኩ ኃላፊ አብያለ ሁሉም አብረው ነው ያሉት። በቅድሚያ በኢትዮጵያ ድምጽ ሬዲዮና በአድማጮቹ ስም እንኳን ደህና መጣህላለሁ። ይሄ የመጀመሪያ ጊዜ አይደለም
ለሁለተኛ ጊዜ
እኔ ራሴ ረስቼዋለሁ። አልዛይመር በጣም አጥቅቶኛል ማለት ነው። እንኳን ደህና መጣህ በድጋሚ። እንዴት አየኸው?
በጣም ጥሩ ጊዜ ነው ያሳለፈን ያለ ነው። በስዊድን እንግዲህ ሶስተኛው መዳረሻችን ናት ስዊድን። ቀደም ሲልም ገልጫለሁ ያንዶር ጉዞን የጀመርነው ዊንተር ላይ ወይም በቅዝቃዜ ወቅት በመጣም፣ ነገር ግን የዝቡን ድጋፍ ስትመለከተው የበለጠ ሞራል ይሰጣል ሙቀት ይሆናልና በጣም ደስ የሚል ነው። በተለይ ስዊድን ትላንት ያየነው ነገር በጣም አስደስቶናል። ወጣቶች በብዛት ያያዩ ነው። ካለፉት ሁለት አመታት ወዲህ ያለው እድገትን ያያዩ ነውና በጣም ደስ ይላል። ብዙ ወጣቶች እየተቀላቀሉት ነው ትግሉ ማለት ይቻላል።
ወጣቱ የተሰለፈበት ማንኛውም ነገር ቀጣይነት አለው የሚል አባባል አለ። ለምን እንደሆነ አይገባኝም። ወጣቱ ተቀባይ ስለሆነ ነው መሰለኝ ቀጣይነት አለው ይላል። ስለዚህ የኢሳትም ሆነ ሌሎች እንደዚህ አይነት ንቅናቄዎች ቀጣይነት አላቸው ማለት ነው። አሁን ወጣቶቹን ያየው በብዛት
አው ይሄ እንግዲህ ቅብብሎሽ ነው። ብዙ ጊዜ ትውልድ ቅብብሎሽ አለ። ወጣቱ ሁሉ ጊዜ ለውጥ አይል ነው። በኢትዮጵያ ፖለቲካ ውስጥም ትልቁን ድርሻ የሚይዙት ወጣቶች ናቸው በተለይ ለውጥ በተመለከተ። ስለዚህ የወጣቱ መምጣት አንድን ትግል አንድን ስራ ወደፊት እንደሚያስቀጥል በእርግጠኝነት መናገር የሚቻል ይመስለኛል። የኢትዮጵያ ብቻ ሳይሆን የሰው ልጅም እንደዚሁ ትውልድ እየተተካካ ነው የሚደውና ወጣቱ በዚህ ደረጃ መምጣቱ ኢትዮጵያ ድለኛ ናት። በዚህ ወቅት ላይ በተለይ እንደነ ስርዓት በተቆጣጠረበት ሰዓት ላይ ትውልድ ጋር ተፈጥሯል ትውልድ እየጠፋ ነው በሚባልበት ሰዓት ላይ ወጣቱ በዚህን ያህል ሀገራዊ ስሜት መምጣት መቻሉ ኢትዮጵያን እንደምትቀጥልም የሚያመላክት በመሆኑ በጣም ደስ የሚል ነው ላል
በነገራችን ላይ እኮ ሊያስገርም የሚገባ ይመስለኝ ምክንያቱም በኢትዮጵያ የህዝብ እንትኑን በታየው በአብዛኛው ወጣት ከስንት በታች ያለው ወጣት ነው የሚባለው እና ስራፈት ሆኖም ስራት ሆኖም የሚሰቃየው ወጣቱ ነው ተምሮም ስራ የማያገኘው ወጣቱ ነው ሁሉንም ስቃይ የሚሸከመው ወጣቱ ነው በአገር ቤት እና ወጣቱ የዚህ የትግሉ የዚህ ለወደፊት የኢትዮጵያ ተስፋ መሆኑ ትክክልም ተገቢም መሆንም ያለበት ነው ላለው ምን ትላለህ
እንግዲህ ኢትዮጵያ ውስጥ ካለው ስርዓት አንጻር እንዲያነቱ ነገር ስጋት ሊፈጥር ይችላል ምክንያቱም በትምህርት ቤት ደረጃ ወጣቱ የተሰጠው ያለው ትምህርት አንድ ሀገራዊ የሆነ ታሪክ እንዳያውቅ የጎሪጥ እንዲታይ ከሰሜን እስከ ደቡብ ምስራቅ ምዕራብ የተለያየ ቋንቋ እንዲናገር ተደርጎ ኢትዮጵያ የሚለው ከለር እየደበዘዘ የመጣበት ሁኔታ ነው ያለውና ወጣቱ በጋራ ለሀገር እንዳይነሳ ባለፉት 5 አመታት ብዙ ስራዎች ተሰርተዋል ተስፋ ሊያስቆርጥ በሚችል ደረጃ ስራቱ ከፍተኛ ሆነ ውጅንብር ወጣቱ ትውልድ ላይ ፈጥሮ ማለት ይቻላል ነገር ግን ቀደም ሲል እንዳልኩትም እቺ ሀገር እድለኛ ናት ወጣቱ ከ5 አመትም በኋላ ለስራቱ ያሳወቀው ነገር ቢኖር ኢትዮጵያዊ ማንነታችን አንድነታችን አሁንም አይጠፋም ኢትዮጵያን ወደፊትም እናድናታለን የሚል ነው እንግዲህ ካለው ስርዓት አንጻር ነው እንዳይነቱ ነገር ትውልድ ይጠፋል ሀገር ብዙ የጠፉ ሀገሮችን የተከፋፈሉ ሀገሮችን እናቃለን ከዚህ አንጻር ነው ስጋት ነበር ግን ያንን ስጋት የሚቀርፉ ነገሮችን ይያየው ነው ነው
በጣም የሚገርመኝ በተለይ ወጣቱን በተመለከተ ከሚገርመኝ አንዱ ምንድነው ኢሃደግ ስልጣን ወያኔ አሁን ኢሃደግ ብዙ ሰው ማትበሉ ይለናል እኔም አሁን ነገሩ ትክክል ነው ባይነኝ ኢሃደግ የሚባል ነገር ለኔ አሁን እየተረዳሁት ነው ቀስ ይያልኩ ነው ምረዳው ለነገሩ እንደ ሸክላ ድስት ረጋ ብሎ የሚሏለ እና ወያኔ ከመጣ ወደ 25 አመት ገደማ ሆኖ በዚህ እድሜ ውስጥ ተወልደው እዚህ የደረሱ ልጆች እንኳን ምንም ሌላ ነገር የማያውቁ ልጆች ወያኔ ከመጣ ጀምሮ ኢትዮጵያ የምትባል የለችም 100 አመትም አይሞላት ወዘተ ባንድራውም ምንም ይያለ ተወልደው እዚህ የደረሱ ልጆች አሁን እንደውም እነሱ ከሌላው የበለጠ ኢትዮጵያ ኡ የሚሉት እነሱ ናቸው እና ይገርመኛል ምንድነው ይሄን ዲዮን የቻለው ሲወለዱ ጀምሮ በጡጦ የጠቡት ወያኔ ከመጣ ጀምሮ ኢትዮጵያ እንደለለች አርጎን ሲማር ላይ ቆየው ይወጣት ግን ኡ አለች የኔ ሀገሬ ነች የኔ እናቴ ነች የሚለው ወጣቱ ሆኖ ተገኘ ምንድነው ኢትዮጵያኖች እንደሚሉት ኢትዮጵያ ራስዋ አምላክ አላት ነው ምንበል ወይስ ምንድነው
አመዳውንም ቢሆን አስቸጋሪ ነገሮች አሉ ስራ በሰፊው መሰራት አለበት ኢትዮጵያ ውስጥ አሁንም ሰፊ የጥላቻ ግድግዳ በየክልሉ እንዳልና ቃልን ክልል በሚል በዘርና ጎሳ አጥር የታጠረባቸው አንዱ ስላንዱ እንዳስብ አንዱ ስላንዱ እንዳይጨነቅ አንድ አግራዊ ራይ እንዳይኖረው ተደርጓል አሁንም ማደጋለው እንዲወጣቱ ትውልድ መጣ ስንል የሚያብረታታ ሆኖ ስላገኘ ነው እንጂ ገና ብዙ ስራ ይጠብቅብናል አሁንም ላንድ ቀን ማንቀላፋት የለብንም ምክንያቱም አሁንም ድረስ ብጅታ ውስጥ ያሉ በሚሊዮን የሚቆጠሩ ኢትዮጵያውያን አሉ አሁንም ድረስ ለሀገራዊ ስላንድ ኢትዮጵያ የማይጨነቁ በጎሳ አጥር በአካባቢያቸው ብቻ ተከልሎ የሚገኙ አሉ እነሱንም ወደዚህ ካላመጣን በስተቀር የባንድ ኢትዮጵያ ውስጥ አብረን መኖር እንዳለብን በዘመቻ መልክ ካልሰራን በስተቀር አሁንም አደጋለውና ይሄንንም ታሳቢ ያደረግን መንቀሳቀስ ያለብን ይመስለኛል ተስፋውም አለ ተስፋ የሚያስቆርጠውም ጎን ለጎን እየሄዱ ነው ሁለቱንም እያየን ግን በጥንካሬ መስራት አለብን እንዳልከው በተለይ በቤተሰብ በኩል የሚደረገው ጥረት አለ እኛም የሥራት ሲመጣ ነው ትልቅ ልጆች ነን ማለት አንችልም እኔ በግሌ አሁን 11 አመት ልጅ ነበርኩኝ የሥራ ሲመጣ የተወለድኩትም በደርግ ቢሆንም የተማርኩት ሁሉ ነገር ያወቁት በዚህ ሥራት ነው እዚህ ሥራት ውጤት ነኝ ነገር ግን ስለ ሀገር እንድንጨነቅ የተደረገው አንድም በቤተሰብ ስለ ሀገር ያስተምረናል ከዚህ በተጨማሪ ቀደምም ሲል እንዳልከው ኢትዮጵያ የራሷ የሆነ የሚጠብቃት አምላክ እንበለው ወይም ሌላ አካል ያለ ይመስለኛል ይቃል ኪዳን ሀገር ናት ከዚህ አንጻር ተነስተን እንደዛው ብቻ ብለንም መቀመጥ የለብንም መስራት አለብን እንግዲህ ወደፊት ፈተናውንም እድሉንም እየተጠቀምን እቺን ሀገር ማዳን ያለብን ይመስለኛል
መሳይ ወደ አንተስቲ ወደ ግል ሁኔታ እንግባና ብዙ ሰዎች የሚያቆህ ሰበር ዜና እንትለዋለህ
እኔ አንዳንዴ ሰበር ዜና ስትል ራሱ ዜናውን ክትክት ያለ ነው የሚመስለኝ። ምንድን ነው የተፈጠረው? እንዴት ገባ ወደ ጋዜጠኛ ዓለም? ባጣጣራ አድርገህ እንዴት ገባ ወደ ጋዜጠኛ ዓለም?
እንግዲህ ቶልጅም ያደኩት አዋሳ ከተማ ነው። በአዋሳ ከተማ ያው አንዳንድ ጊዜ እንዲህ አይነት ሙያ በተለይ በአፍሪካ ውስጥ ልክፍት ነው። ጋዜጠኛ መሆን ከባድ ነው፣ አስቸጋሪ ነው። በሆነ እንግዲህ እድል ዝንባለ ይመራልና ሃይ ስኩል ይያልን የሚኒሚዲያ ፕሮግራም አዘጋጅ ነበር። ብዙ አሪያ የሚሆኑ ጋዜጠኞችን እየሰማው የነሱ ድምጻቸው ማቀራረባቸው አሁንም በህይወት ያሉ በህይወት የሚሌሉ ጋዜጠኞች እነሱን እየሰማው ነው ያደኩት። ሌላው ቀርቶ በዩኒቨርሲቲ እንኳን ይያለው በጣም በጋዜጠኝነት ስራው በሚያሳተማቸው ጋዜጦች ላይ በሚያበረክተው ስራ በጣም የማደንቀው አሁን አብሬው መስራው ሲሳይና አንድም ጋዜጠኝነት መስዋዕትነት የሚከፈልበት ጋዜጠኝነት ቆራጥነት እንደሆነ እንድንማር ያደረጉን አሉ። በዚህም ክብር ነው የሚሰማ መቼም እንደዚህ በፊት ከመታደንቀው አራይ ከመታደርገው ሰው ጋር አሁን አብረ መስራት እና እንደዚህ እንደነዚህ አይነት ነገሮች ወደ ጋዜጠኝነቱ ይገፋል። ከዛ ዩኒቨርሲቲ ከገባው በኋላም ለኢትዮጵያ ሬዲዮ ለብሔራዊ አገልግሎቱ አንዳንድ ስራዎችን አቀርብ ነበር። ከዛ በአዋሳ ከተማ የተቋቋመው ኤፍኤም ሬዲዮ ላይ ለአምስት አመት ሰርቻለሁ። እንግዲህ ጀርመን ሬዲዮም እንደዚሁ ለአንድ አመት ተኩል ያህል በአማርኛው ፕሮግራም ከሰራው በኋላ ነው ኢሳትን የተቀላቀልኩት። ባጭሩ ይህን ይመስላል።
ኢሳት እንዴት ገባ? ደሞዙ ነው
እንግዲህ ጀርመን ሬዲዮ ነበርኩኝ። ምንም እንኳን በወቅቱ ደና የሚባልም ባይሆን ግን ተስፋ ከገንዘብ አንጻር ተስፋ መታረግበት ነው። የጀርመን መንግስት የሚያስተዳድረው ተቋም ነው። ስለዚህ ጀርመን መንግስት ሀብታም መንግስት ነው። ትልቅ ክፍያ ልታገኝ እንደምችል ወደፊት ታውቃለ። ግን እሱ አይደለም ትልቁ ነገር። የጀርመን ሬዲዮ እንደምታውቀው አንድ ሰዓት ያየር ጊዜን ያለው ያችም በኢትዮጵያና በጀርመን ባለው ግንኙነት ላይ የተመሰረተ በጣም ጥንቃቄ ያለው እኔ እንደውም የምለው ተዘዋዋሪ ሴንሰርሺፕ ያለበት እንደው የማይታይ እንዲህ በግልጽ የማታይ ባልተጻፈ ግን በተለያየ መልኩ የምትረዳቸው ለሀገርህ እንደፈለክ መረጃው እውነተኛ ሆኖ ማታቀርብባቸው የሚይዙ ነገሮች አሉና በዛን ወቅት ደግሞ ኢሳት አንድን የተጀመረበት ወቅት ነበር። ስለዚህ እንደምታውቀው የአፍሪካ ሚዲያ ሬዲዮ ነው። ኢሳት በቴሌቪዥን ነበር የጀመረውና ሬዲዮ ለምን አይጀምርም የሚል ሐሳብ ላላፊዎቹ አቀረብኩ። ያው ወደ አሜሪካ ሜድ ነበርብኝ። እነሱ ግብዣ አድርገውልኝ ኢሳቶች አሜሪካ ጂኖ ሬዲዮ እንዲጀምር ያደረኩት። እንግዲህ የክፍያው ነገር አይደለም። ክፍያ ኢሳት በክፍያ ጋዜጠኞችን እንደማሰራ ይታወቃል። ያው ይሄ በአደባባይ ያለው እውነታ ነው። ነገር ግን ሀገራዊ ኃላፊነት ነው። በሙያችን አስተዋጽኦና ድብርክት ኃላፊነታችንን እንወጣ ብለን የተሰባሰብን እስካሁንም በዛ ነው ያለ ነው።
መሳይ ስለ ኢሳት ሲነሳ አንድ ሊገባኝ የማይችለው ነገር አለ። ምንድነው? ሁልጊዜ እየተዞረ ገንዘብ ለራሱ ለኢትዮጵያዊ ነው ጥቅሙ፣ ግን እየተለመነ ባካችሁ አዋጡ 10 ብር 20 ብር እየተባለ እንደዚህ ለህዝብ አይንና ጆሮ የሆነን ድርጅት እስከመቼ ይዘለቃል? ለምንድነው ቋሚ የሆነ የኢኮኖሚክ ተቋም ሊኖረው ያልቻለው? ይሄን ማድረግ አይቻልም ወይ? ትልቅ ድርጅት ነው። በኢትዮጵያኖች ለኢትዮጵያኖች በሚሰጠው ጥቅም አንጻር ሁልጊዜ ተለምኖ ይቻላል ወይ? ወይንም ቋሚ ነገር ማድረግ ምንድነው ያቃተበት ምክንያት?
ይሄ ጥሩ ጥያቄ ነው። አሁን እንግዲህ እኔ በዚህ ወቅት ዛሞን ነበርብኝ። በዚህ ወቅት ከሙያው ከእንግዲህ ጋዜጠኛ ስራ ልክ እንደ ወታደር ስራ በተለይ አሁን ባለንበት ሁኔታ ላንዶር ከሚዲያው መራቅ በጣም ከባድ ነው። ነገር ግን ገንዘብ ያስፈልጋል። ኢሳት ገንዘብ ለማሰባሰብ ነው ያንዶር ቱር ያደረግን ያለው። እንዳልከው በእንደዚህ አይነት መልኩ መዝለቅ አይቻለም። ነገር ግን ትላንትም ለስዊድን የኢሳት ቤተሰቦች እንደገለጽ ነው ኢሳት መዋቅር አዘጋጅቷል። አሁን ለስድስት አመታት መዝለቅ የቻለው በህዝቡ ድጋፍ ነው። አሁንም በህዝቡ ድጋፍ ነው የምንቀጥለው። ነገር ግን በዚህ መልኩ እንደማይሆን መዋቅር አዘጋጅቶ የማርኬቲንግ ዲፓርትመንት አቋቁሞ በቀጣይ እንዴት የገንዘብ አቅሙን ዘላቂ በሆነ መልኩ እንደዚህ በየአመቱ በሚደረግ የገቢ ማሰባሰቢያ ዝግጅት መዝለቅ እንደማይችል በመረዳት የተለያዩ የገቢ ማሰባሰቢያ መንገዶችን ታቅዶ ተቀርጸው ተግባራዊ ይደረጋሉ። እንግዲህ አንዱም የዚህ የቱሩም አላማ ይሄንን ለህዝቡ ማሳወቅ ነው። ከዚህ በኋላ ድጋፋችሁ ተጠናክሮ መቀጠል አለበት የሚል ነው። እንግዲህ ህዝቡም ይሄንን የሚያዳምጡትም ሆነ በተለያዩ አካባቢ ያሉ ኢትዮጵያውያን ኢሳትን መደገፍ ያለባቸው ኢሳት ውስጥ ያሉትን ጋዜጠኞች ወይም ሌሎችን ከመርዳት አንጻር አይደለም ኢትዮጵያን ከመርዳት አንጻር መሆኑን መገንዘብ አለባቸው። እያንዳንዱ የሚያወጣው ገንዘብ ሀገር ቤት ላለው በጨለማ በመረጃ ጨለማ ውስጥ ላለው ህዝብ ድጋፍ ያደረጉ እንደሆነ ሀገሪቱን ያዳኑ እንደሆነ መረዳት መቻል አለባቸውና ልክ እንደ ስጦታም እንዳያዩት መደረግ በዛ ደረጃ አመለካከታቸው ማስተካከል አለባቸው። ሀገራዊ ግዴታ ነው ኢሳትን መርዳት። ከማንም ኢትዮጵያዊ ይተበቃል እንግዲህ ከሥራቱ ሰዎች በስተቀር በመረጃ ጨለማ ውስጥ ኢትዮጵያውያን አሉ ብሎ የሚያምን ሁሉ ሊደግፈን ይገባል። እኛም እንግዲህ ይሄንን አሰራር ዘርግተናል። ከእያንዳንዱ ኪስ እንዴት አድርገን ገንዘብ መውሰድ እንደምንችል የተለያዩ መንገዶችን አዘጋጅተናል። አንተም እንዳልኩ በኢኮኖሚ የተለያዩ ንግድ አሰራሮችንም ያሰበን ያለው ማርኬቲንግ ዲፓርትመንቱ ዝም ብሎ የገቢ ማሰባሰቢያ መድረኮች ብቻ ሳይሆን የተለያዩ በንግዱ በኩል ያሉት ነገሮች ያጠና ይገኛልና ወደፊት በዛ ሰፊ ስራ እንሰራለን።
ትናንትና እዚህ ደስ የሚል ዝግጅት ነበር እና ባቅሚቲ ስዊድንም የተቻለውን አድርጓል። እንግዲህ ባጭር ጊዜ ውስጥ ነው 100 ሺህ ምናምን ተሰበሰበ እና አንዱ ቀሳለና መጣና አህመድ አለኝ ወይ አልኩ። ስማ አሁን እዚያው 100 ሺህ ተዋጣ ተብለን ደስ ሊለን ይችላል አለ። አመቼም ሁሉም ባቅሙ ነውና ያቅሙን ከወረወሩ ፈራ ይባላል። ስማ ወያኔ ጋር አንዱ ነው 100 ሺህ የሚሰጠው አንድ ግለሰብ የወያኔ ደጋፊ 100 ሺህ ይሰጣል። ስልጣን ሳይዙ በፊት እንደዚህ ያደርጉ ነበር እነሱ ወርቃቸውን አንገታቸው ነው። ታዲያ ሁሉም እኮ ባቅሙ ነው የሚችለው የሚችለው ነው የሚያደርገው። የኛ ደግሞ እንደዚህ አይነቱን እንትን ከልባችን መገና አልገባን ይሆናል በየት ብዬ ስቅ ያለፍኩኝ እንዴት ታዋለ።
እንግዲህ የነሱን ያልልህ በርግጥ እስካሁን ኢትዮጵያውያን አላቸው ብያል አምንም እነሱ ለዚህ ለኩ ያላማቸው እንዳልከውም ከታች እስከ ላይ ተነቃንቀው ብዙ ስራ ተሰርተው ነው ሀገሪቱን የተቆጣጠሩት። የነሱ ልህ እኛ ጋር እስካሁን በዛ ደረጃ ያለ አይመስለኝም ሀገር ለማዳን ነው። ስለዚህ እንዳልኩ አመድም ኢትዮጵያውያን ለኪሳቸው ከኪሳቸው ለማውጣት በጣም እንደሚሰስቱ እንረዳለን። ግን ይሄ በተለያየ አመለካከት ችግርም አለ። አንዳንዱ ንፉጉም ሆኖ ሳይሆን ከአመለካከት ችግር የመጣ ነው። ያ አመለካከት ችግርም እንዲሁ ከፖለቲካ አቋማችንም የመጣ ነው። መከፋፈላችንም ትልቅ አስተዋጽኦ አድርጓል። ያንድነቱ ኃይል በተለይ ይሄንን ኢሳትን በማገዝ ረገድ ትልቁን አስተዋጽኦ ያደረገ ያለው ያንድነቱ ኃይል ነው። ኢትዮጵያን ሲባሉ ባንድነቱ ኃይል ብቻ ሳይሆን በተለያዩ የብሔር ድርጅቶች ውስጥ የሚገኙ ኢሳትን እንደ ባላንጣም ያዩ እንደ ጠላት የሚያዩም አሉ። ኢሳት ከህዋት በስተቀር ጠላት አለኝ ወይም ደግሞ እኔ ሊያጠፋ የተነሳ ይላል ብሎ አያምንም። ህዋትም ቢሆን መድረክ እንዲያገኝ እንፈልጋለን እነሱ ፈቃደኞች ሆኑ። ነገር ግን ሌላው ኢትዮጵያውያን ኢትዮጵያን ለማዳን ኢትዮጵያን ከገባችበት አዘቅት ለማውጣት የተንቀሳቀሰ ላለ ሚዲያ ለምን ንፉግ እንደሆነ ሊገባን አልቻለም። እንግዲህ ኢሳት ያደረገ ያለው ላለፉት 6 አመታት የመጣባቸውን ጉዞች ከዚህ በላይ ማሳየት ያለበትም አይመስለኝም። ለሁሉም እኩል መድረክ እየሰጠ ነው። ሁሉም የሚስተናገዱበት ከብሔር አንስቶ ያንድነት ኃይሎች በሙሉ ድምጻቸውን የሚያሰሙበት ሚዲያ ነው። እንግዲህ እንድንነሱ እልህ እንዲኖረን ያስፈልጋል። በርግጥ አንዳንድ ቦታዎች ያያየን ነው ወርቃቸውን የሚሰጡ ያላቸውን ውድ ንብረት የሚሰጡም እንዳለ የተረዳን ነው። በአሜሪካ አካባቢ ለምሳሌ መኪናቸውን የሚሰጡ ሁሉ በትጊዜ ተደርሷል። በርግጥ በጣም ብዙ ይቀራል። ትግሉ ማገዝ ካለባቸው ጊዜው አሁን ነው የሚል መልእክት ነው ያለኝ።
እስቲ እዚህ የሥራ ጓደኞችም መጠየቅ ይፈልጋሉ። ሳምፐር
ምን ይላሉ? አሁን እንዳልከው ኢሳት ያንድ ድርጅት አፍ ነው። ሌሎች ሰዎች እንዳልከው መኪናቸውን ወርቃቸውን ሌሎች ገንዘቦቻቸውን ፈንድ እንዳያደርጉላችሁ እኛ እንግዲህ እንደ ሚዲያ እንደ ሶሻል ሚዲያ እናነባው ምን ይላል? ኢሳት ያንድ ሚዲያ አፍ ነው። ስለ አንድ ነገር ነው የሚናገረው። ስለምን እንደሚናገር ያው ተነግረናል። ብዙ ጊዜ የሚያተኩረው ዛሬ ነው። እኛን የተመለከተ እኛ የተጎዳንበት ነገር ብዙ ጊዜ ወደ ሚዲያ ያቀርብልንም ይላል። ይሄን ምን ትላለህ?
እንግዲህ አንድም በዚህ ጉዞ ይነሳሉ ብዬ ከመጠይቃቸው ጥያቄዎች አንዱ ነው። እንግዲህ አንድ ሚዲያ የሚመዘነው በሚያቀርባቸው ነገሮች ነው፣ በጀርባ በሚወሩ ነገሮች አይደለም። እያንዳንዳችን በእጃችን ባለው ኢሳትን በምንከታተልበት መንገድ ላይ የራሳችንን ብያኔ መስጠት እንችላለን። ኢሳት ባለፉት 6 አመታት እኛ ከሁለት አመት በፊት ይመስለኛል የተወሰነ ጥናት አድርገን ነበር። ኢሳት በ6 ወራት ውስጥ ያስተላለፋቸው ዜናዎች፣ ፕሮግራሞች ተወስደው ለናሙና ማን ላይ ነው የሚያደሉት ለማኑ ሰፊ ሽፋን እየሰጡት በሚል በፐርሰንት ያወጣ ነው የዳሰሳ ጥናት መልስተኛ ጥናት ነበረችና እሱን ነው ባጋራችሁ ደስ ይለኛል። ኢሳት ቦክቱ በነበረው ጥናት መሰረት ከ60 በመቶ ሽፋን የሰጠው አዲስ አበባ ለሚገኙት ፓርቲዎች ነው። ለሰማያዊና ለአንድነት ፓርቲ ለነሱ ነው ሰፊ ሽፋን የሰጠው። አሁን ብዙዎችም ከጀርባ እንደሚሉት በአደባባይም እኛም አይተነው ማናቀው ለግንቦት 7 ወይ ለአርበኞች ግንቦት 7 ታደላላችሁ የሚል ነው። በወጣው በዛ ጥናት ላይ ግን ከ0.1 ያንስ የዜና ሽፋን የተሰጠው ለአርበኞች ግንቦት 7 በተወሰነ ደረጃ አመራሮቹን ቃለ መጠይቅ የሚደረጉበት ሁኔታ አለ። ከዛ ባለፈ ግን የድርጅቱ ልሳን ነው የሚያስብል ነገር ቀርቦ የሚያቀይ መስለኝም በማስረጃ ነው መነጋገር ያለብን። የኛ ስራ አደባባይ ላይ ነው ያለው፣ ምን ደባበቅ አይደለንም። ስለዚህ ያንን ኢሳት የሚያቀርባቸውን ፕሮግራሞች ለምሳሌ ያለፈውን አንድ ሳምንትን ወሰርት ይችላልሽ ወይ የሚፈልግሽውን ጊዜ ወስደሽ አርካይቭ አለ ኢሳት ምን ያህል ፕሮግራሞችን ለማን አይደለም የሚለውን መውሰድ የምንችል ይመስለኛል። አንዳንዴ ምንድነው አንድ ጊዜ አንድ ነገር ይባላል እሱን ተከትለን ያቺን ብቻ ይዘን አብረን ኳላ የምናራግብበት ሁኔታ ነው ያለው። ህዋት በዚህ ተጠቃሚ ሆኗል። ህዋት ነው ለመጀመሪያ ጊዜ የድርጅቱ ልሳን ያለው። እኔ አሁን አይደለም ነው ለማለት አይደለም። እኔ እዛ በመሰራበት ጊዜ ለኢትዮጵያ ህዝብ ነው ማገለግለው፣ የማንንም ተጽኖ የለብኝም። ይሄን እኔ እዛ መሰራ ሰው ካረጋገጥኩ ከኔ በላይ ምስክር ሊኖር አይገባም። እኔ እስካሁን በስድስት አመታት ውስጥ አልፎ አልፎ ስለ አርበኞች ግንቦት 7 የተወሰነ ቃለ መጠይቅ ከማድረግ ውጪ እኛ እንደውም የምንታወቀው የሀገር ቤት ያለውን ድምጽ በማሰማት ነው፣ ሰላማዊ ትግሉን በመደገፍ ነበር የምንታወቀው። በኋላ ላይ በትግልም በሜዳም የሚታገሉ አሉ የሚል እነሱንም ሽፋን መስጠት አለብን፣ ሰላማዊ ትግል ብቻ ሳይሆን ሌላም አማራጭ የተጠቀሙትን እነሱም ሽፋን ማግኘት አለባቸው በሚል ነው ወደ ኤርትራም ተጉዘን እነሱን ለማሳየት የሞከርነው። ስለዚህ የራሱን ብያኔ አድማጩ መስጠት ይችላል። ዝም ብሎ ባሉባልታዎችና አንድ ጊዜ ስለተባሉ እሱን እየተከተሉ መሄድ ሳይሆን የራሱን ድምዳሜ ከፍቶ አዳምጦ እንዲህ ነው ብሎ ብያኔ መስጠት የሚችል ይመስለኛል። አሜሪካ ሚዲያዎች የከሌ ነው አይባሉም፣ በሚያቀርቡት ነገር ነው የሚለኩት። የሚያቀርቡት ምንድነው ነው ማንንም ይደግፈው። ያም ይደግፈው አካል ግን ተጽኖ ካሳረፈ በርግጥም ያ ሚዲያ የዛ ልሳኑ ልትይት ይችላል። ግን እኛ ተጽኖን ይያየን አይደለም፣ በፍላጎታችን በስሜታችንና ለሀገራችን ባለን ፍቅር ነው እየሰራን ያለን።
እኔ እንግዲህ ልመለስ ወደ ጥያቄና ብዙ ጊዜ ሰበር ዜና እዛ ላይ ነው እንትን የሚለው። እንዴት ነው የምታገኘው ሰበር ዜናዎችን? ምስጢርን አውጣ አይደለም የሚለው ግን ብታካፍለን ደስ ይለናል። ግን እንደማይሆን ደግሞ ስለምናውቅ አውጣ አይደለም። ግን ሰበር ዜናዎችን ስታገኙ እንዴት ነው የምታደርገው? እንዴት ነው የምታገኘዋቸው?
ያው
በነገራችን ላይ አለ ሰበር ዜና ዛሬ ውጭ ነው ያለ።
ያው አይጠፋም።
ምን የምታበስረን አለ?
ሰበር ዜና ወይ ኢትዮጵያ ሰሞኑን ያለው ወቅታዊ ሁኔታን ህዝቡ እየተከታተለ ነው ያለው።
ሰበር ዜናዎችን አንተ ጋር የሚደርስ በነገራችን ላይ ባንተ ያምራሉ ሰበር ዜና። እኔ አሁን ሰበር ዜና ሲል ምን አባቱን የሚቀባጥረው ነው የሚለኝ ዴፊኒትሊ። አንተ ግን ብትለው ምልል ነው የሚለው። እስቲ ምንድን ነው የምታገኘው?
እኔም ያው እንዳንተው ነኝ። እኔም እዛ ስቱዲዮ ገብቼ ተቀርጬ እስከወጣ ድረስ ራሴን በዛ ደረጃ ላይም ከወጣው በኋላ ነው እኔም እንደሰው በዛ ደረጃ ስሜት ነው ማቆ ከስቱዲዮ ከወጣ በኋላ ነው ማቆና። አንዳንድ ጊዜ ስሜት ውስጥ ገባለ። ጋዜጠኝነት በርግጥ ስሜት ውስጥ ብዙ ባትገባ ይመረጣል፣ ግን ያለንበት የትግሉ ሁኔታ አንዳንድ ጊዜ ወደዚህ ያስገድዳል። ወገን ነው ያለቀ ያለው ወገን እየተጎዳን ያለውና ያ ስሜት አንዳንድ ያሸንፋል። ግን ብዙ ጊዜ ሰበር ዜና ምናገኛቸው እንግዲህ ኢትዮጵያ ውስጥ አሁን በአሁኑ ሰዓት ሁሉም ጋዜጠኛ ሆኗል ማለት ይቻላል። ሁሉም የመረጃ ምንጭ ሆኗል። በብዛት ነው መረጃም ይመጣልን። ነገር ግን ይመጣውን ሁሉ አናቀርብም። ምናምናቸው አሉ። እኛው ራሳችን የራሳችን ሰዎች ብለን ያዘጋጀናቸው አሉ። አረጋግጠው ከተለያዩ ማጣራቶች በኋላ ይልኩልናል። ያንን እናውጣለን። በተቋም ደረጃ የሚሰራ በግል ሳይሆን በተቋም ደረጃ የሚሰራ በመሆኑ ዜና የሚመጣባቸው መንገዶች ብዙ ናቸው። ራሱ ከስራቱም በኩል ይመጣል። የስራቱ ሰዎችም አንዳንዴ ከውስጥ በድምጽ የተቀዳው ሁሉ የሚልኩበት ጊዜ አለ። አንዳንዴ የሚያሳስተን ሞክታለ ከነሱ ሲመጣም እውነተኛ እየመሰለ ልናቀርብ እየደረስን ምን መልሳቸውም አሉና በጣም ፈተና ነው። ሰበር ዜና መስራት በጣም ፈተና ነው፣ ከባድም ነው። ግን በጣም ተጠንቅቀን ነው የምንሰራው። አንዳንድ ጊዜ ያው ሌሎች ሚዲያዎች ላይም ትልልቆቹ ዓለም አቀፍ ሚዲያዎች ላይም ያጋጥማል፣ መሳሳት ይኖራል። ነገር ግን ባለን አቅም ባለን ዕውቀት ባለን የሰው ኃይል ተጠንቅቀን ነው ዜናዎችን የምንሰራው።
ስለዚህ ከዛ አንጻር ዜናን በተመለከተ በጣም አስደንጋጭ የነበረው ሰው ናቸው። እሳቸውም እንደኛው ከስጋና ከደም የተሰሩ ናቸው። የእሳቸውን የሟቹን ታሪክ ስታወሩ ሞተዋል ብላችሁ ድርቅ ስትሉ እነሱ ደግሞ የለም ሊመጡ ነው ራፍት ላይ ናቸው በሚቀጥለው ሳምንት ቢሮ ይገባሉ ምናምን ሲሉ ሰው ሁሉ እናንተ ደጋፊዎች ሁሉ ተደናግጠው ነበር። ምክንያቱም ክሬዲቢሊቲያቸውን ያጠፋባቸዋል የሚል ምን ተሰማችሁ በዛ ሞመንት? እናንተ የለም ሟቹ ሞተዋል ትላላችሁ እነሱ ደግሞ የለም ራፍት ላይ ናቸው አሁን ያገገሙ ሊመጡ ነው ደማ ተበረከት ወጣው ሊመጡ ነው ሳምንት ይጀምራሉ ስራ ወዘተ ይሉ ነበር። ምን ተሰማችሁ ያን ጊዜ? መቼም ሬሳውን ሄዳችሁ አላያችሁ ጉዳችን ፈላላላችሁ?
የኢሳት ፈተና ነበር። ኢሳት እንደ ሚዲያ ለመቀጠልም ላለመቀጠልም ያ በጣም ወሳኝ ወቅት ነበር። እንዳልከው አንድ ወር የምጥ ጊዜ ነበር። እኛ በገለጽንበትና መንግስት በገለጸበት ማል ያለው አንድ ወር እዛ ለምንሰራ ባለሙያዎች በጣም የጭንቅ ወቅት ነበር። አቶ መለስ ዜናዊ እኛ ከገለጽን በኋላ በቴሌቪዥን መስኮት ቀርቦ በአለው በህይወት ቢሉ እኔ በአሁን ሰዓት የኢሳት ባልደረባም አልሆንም ሌላ ስራ ላይ ነው የሚገኘው። ታማኝነት የሚኖር አይደለምና ኢሳትም ከዛ በኋላ በዝብዘ እንደ ተቀባይነትን ያጣም ይመጣ ይመስለኛልና ከባድ ወቅት ነው። ያቺ ማስረጃ ያላገኘበትን አስክሬን ያላየበትን ሞቷል ብሎ መግለጹ በጣም ከባድ ነው። ነገር ግን ወቅቱ አስተማማኝ መረጃ ነበርንና ያንን አውጥተናል። ካወጣን በኋላ የተለያዩ እኛን ውዥንብር ውስጥ የሚከቱ ተከታዮቻችንን አድማጮቻችንን ተመልካቾቻችንንም እንደዚሁ ከኛ ጋር በስጋት ያንቆራጠጠ ወቅት ነበር። በመጨረሻ ግን እነሱ ተዘጋጅተው የሚቀጥለው መንግስት በደንብ አዋቅሮ ሲጨርሱ ገልጸዋል። ያ ለኛ እንደ ድል ነው የምንወስደው።
እነዚህ ሟርተኞች አልሞቱም ነበር? እነዚህ ሟርተኞች አሟርተውባቸው ነው የሞቱት አላሏቸው?
ብዙ ነገር መጥቷል። ነገር ግን ከመጥፎ ነገሩ ይልቅ መልካም ነገሩ ነው ለኢሳት አስተያየት ሲሰጥ የነበረው። በኋላም የነሱ ሰዎችም ሀቁን የተናገሩበት ሁኔታ ለምሳሌ በቅርቡ የአቶ መለስ ዜናዊ ልጅ በአንድ ስብሰባ ላይ የተናገረችው የኢሳትን ትክክለኛ ኢሳት የገለጸበትን ወቅት ነው ያመለከተችው። እሷ በርግጥ አውቀው ያደረገችው አይደለም ግን አምልጧት የወጣ ይመስለኛል። መስመር በመስመር ለሚያነብሰው በስብሰባው ላይ ያለችው አቶ ሰባት ነጋ መለስ ዜናዊ የሞተ ጊዜ ነው ያለችው። መለስ የሞተ ጊዜ በቀለ ቢሞት በቀለ ይተካል ብለሃል ብለዋለች በቅርቡ ስብሰባ ላይ። አቶ ሰባት ነጋይን የተናገሩት የኢትዮጵያ ቴሌቪዥን ከመግለጹ በፊት ነው ኢሳት ከገለጸ በኋላ ነው። ስለዚህ በወቅቱ መለስ ዜናዊ ሞተዋል ማለት ነውና ይሄ እንደ ማስረጃም የኢሳት ትክክለኛ ዜና መሆኑንም የሚያረጋግጥ ይመስለኛል።
የአቶ መለስ ልጅ ነገር ካነሳ ወደ አንተ ነጥቦች እንመለሳለን። ከጀመርከው አይቀር ትታማላችሁ ስርዓት ውስጥ ሰዎች አሏችሁ ወሬ የሚያቀብሏችሁ ይባላል።
ምንም ጥርጥር የለውም።
ምን ያህል
በትክክል አሉ። በወታደሩም በስርዓቱም በሁሉም ቦታ ኢሳት የመረጃ ምንጮች አሉት። እንግዲህ እነዚህ በምን ደረጃ ነው እየሰሩት? ይሄንን
አለመተማመን ትፈጥራላችሁ በመንግስታችን ላይ ይሏችኋል።
በትክክል ስራችንም ያ ነው።
እርስ በርስ ልታጋጫችሁ
እንግዲህ ኢትዮጵያ ነጻ መውጣት ካለባት የትኛውንም አይነት እንደ ሚዲያ የምትጠበቅብንን ማድረግ አለብን። የነሱ መለያየት ለኢትዮጵያ ተንሳይ ነው። የነሱ መከፋፈል የኢትዮጵያን የነጻነት ኃይሎችን የለውጥ ጊዜ የሚያቀርብ ይመስለኛልና መከፋፈላቸው የብስራት ያህል እንጂ የመርዶ ኃይል አይሆንም ለኛ።
ስለዚህ አትክዱም ማለት ነው ሰዎች እንዳሏቸው እነሱ መካከል። እስቲ አድማጭ አለ ምንድን ነው ጥያቄ? ኦኬ
አድማጮቻችን በስልክ ብዙ ጥያቄዎችን ጠይቀዋል። አሁን ለምሳሌ ከጠየቁት ጥያቄዎች መካከል አንደኛው ጥያቄ ኢሳት መጽሔት የማዘጋጀት ሀሳብ አለው ወይ ለራሱም ገቢ ይሆናል የሚል ነው። ሁለተኛው ጥያቄ ደግሞ ይሄ 26 ሚሊዮን ቢሊዮን ወጪ የሆነው ከመጀመሩ እንደሆነ ግልጽ አሮንልንም ይያሉ ነው ከኢትዮጵያ ወጣው ገንዘብ።
እንግዲህ ሰዓት የተለያዩ ቅዶች አሉት። በዝርዝር ሁሉንም ቅዶች መግለጽ ላይ በቃኝ ይችላል ጊዜ እንዳልከው መጽሔት የሚሉት ይታሰባሉ። ግን አሁን በቀላሉ ሊያስኬዱ የሚችሉ ኤሌክትሮኒክስ ሚዲያው ላይ መቆየቱ ያንንም ማጠናከሩ ለጊዜው ተመራጭ ነው። እዛ ላይ ገቢ ሊያስገኙ የሚችሉ መንገዶችን እየቀረጽን ነው። መጽሔቱን እንግዲህ ምናልባት በሐሳብ ደረጃ እንጂ አሁን በቅድ በዚህ ጊዜ ከናወናል የሚል ነገር የለንም። እንግዲህ 26 ቢሊዮን ዶላሩን በተመለከተ ይሄ በጊዜ ገደብ የተቀመጠ ነው። በ11 አመታት ውስጥ ከኢትዮጵያ የወጣ ገንዘብ ነው 26 ቢሊዮን ዶላር። ይሄ ትላንትና በስዊድን በነበረንም ገለጻ ባለሙያዎችን ይሄንን ገንዘብ በተመለከተ አስጠንተን ነበር። እንደሱም ባለሙያዊ ሐሳብ እንዲሰጡ አድርገናል። ከአምስት በላይ የአባይ ግድቦችን ምናልባትም ከአምስት ስድስት የአባይ ግድብን አሁን እነሱ ሜጋ ፕሮጀክት ብለው ያዙትና እስካሁንም ያላለቀውን እስከ 6 ድረስ ሊገነባ የሚችል እንደሆነ ገልጸዋል። ይሄ ብር ኢትዮጵያን ከዳር እስከ ዳር ለ68 አመታት የንጹህ የመጠጥ ውሃ እንዲያገኙ የሚያደርግ ገንዘብ ነው። እንደዚሁም በርካታ ሆስፒታሎችን ሊያሰራ የሚችል ነው። ነገር ግን የሁሉ ገንዘብ በህዋት ባለስልጣናት አማካይነት ከሀገር ቤት መውጣቱ የታወቀ ነው። ይሄንን ዓለም አቀፍ ተቋማትም በግልጽ ያሳዩበት ሁኔታ አለ።
ግሩ
ጥሩ። እኔ ጥያቄ ተናንትና እዛ ገለጻ ስታደርግ ይሳተን በሬዲዮ በአፑ ይመስለኛል በየቀኑ 33000 የሰው ያህል ይከታተለዋል ያልከበት ሁኔታ አለና በኋላ ደግሞ ስናየው ቢያንስ አሁን ባለው ሁኔታ 5000 ሰው የመሙላት ቅሊ ሰዓት ይዘው እንቀሳቀስ ነበር። ያደን እንኳን መሙላት ያልተቻለበት ሁኔታ አለ። ይሄንን እንዴት ነው ማስተረቅ የሚቻለው የሚለውን አብረህ እንድታየው ነው። ሌላው የኢሳት ጥንካሬና ተግዳሮቶች ተነስተዋል ተናንትና ነው ባጭሩ አንድ ሁለት ብለህ ከሁለቱም ብትጠቅስልን ብዬ ነው።
እንግዲህ በስልክ አፕ ሳይሆን ስልክ እየደወሉ ቁጥር አለ። በአሜሪካ፣ በካናዳ፣ በአውሮፓ፣ በአውስትራሊያ፣ በአፍሪካ፣ በመካከለኛው ምስራቅ በእስራኤል ማለት ነው ስልክ ቁጥሮች አሉ። በዛ የሚያዳምጡት ናቸው። በቀን አማካይ ነው 30000 እንደሚደርሱ ይታወቃል። በአፕ ደግሞ አፕ ራሱ የሆነ ሌላ ሰዎች የሚከታተሉበት ነው። ዌብሳይት ከፍቶ የሚያዳምጡ አሉ። በተለያየ መንገድ ነው ኢሳትን የሚያዳምጡት። ነገር ግን በዚህኛው ብቻ በስልኩ ብቻ በቀን በአማካይ 30000 ሰው እንደሚከታተል አንዳንድ መረጃዎች አው ይሄንን የሚያሳይ መረጃ አለን። ቀደም ሲል 5000 ያልከው የቋሚ በወር ኢሳትን ባባልነት የሚደግፉ ቁጥር ነው። 5000 እንዲደርስ ታቀዱ ከሁለት አመት በፊት የታቀደ ነው። ነገር ግን እዛ መድረስ አልተቻለም። በቀን 30000 ሰው ግን ሬዲዮውን ይከታተላልና ያ እንግዲህ የኢሳት ችግር ነው ወይስ የሚያዳምጠው ሰው ችግር ነው? ይሄንን እንግዲህ ለአድማጩ ለተመልካቹ መተው ነው። በነጻ ማዳመጥ በነጻ ገንዘብ የሚወጣበት ነው። ያንዳንዱ ነገር ገንዘብ ያስፈልጋል። ገንዘብ የሚወጣበት ነውና ህዝቡ ይሄንን አውቆ ቢያንስ 5000 የሚደርሰውን ቁጥር ይሄ አሜሪካ ዋሽንግተን ዲሲ ብቻ ያለው ኢትዮጵያዊ መሙላት የሚችለው ቁጥር ነው።
አረ ስዊድንም ያለው 5000
እንግዲህ ከ200000 በላይ ኢትዮጵያውያን በዋሽንግተን ዙሪያ ይኖራሉ። ነገር ግን 5000 ሰው ምናልባት የኢሳትን አላማ ካለመረዳት ወይም ካለመደገፍም ሊሆን ይችላል። ይሄ የሚደግፈውን ብቻ ብትወስድ ራሱ በቀን 30000 ሰው የሚያዳምጥ ከሆነ ይነግራል ምን ያህል ኢሳት ከጎኑ ብዙ ሰዎች እንዳሉ። ነገር ግን ለምንድነው ሰዎች ወደዚህ ያልበንጡት? ይሄም በተለያየ ያመለካከት ችግሮች አሉ፣ የተለያዩ ነገሮች አሉ። እሱ ተመርምሮ በሰፊው በዘመቻ የምንሰራበት ይሆናል። ሌላኛው ጥያቄን ተግዳሮቶችና ጥንካሬዎች ብላል። ጥንካሬዎቹን ከጥንካሬዎቹ ልጀምር። እንግዲህ ለስድስት አመታት የዘለቀ ተቋም በተለይ በውጭ በሚኖሩ ኢትዮጵያውያን ዘንድ ምናልባት ካለ ልታርሙኝ ትችላላችሁ። ኢትዮጵያን በአንድነቱ ዙሪያ ነው። በአንድነቱ ዙሪያ ስድስት አመት የዘለቀ ተቋም ቢኖር ኢሳት ነው። አሁን ተቋም ሆኗል፣ ወደ ተቋምነት ተሸጋግሯል። በሶስት ያገር ውስጥ ቋንቋዎች አሁን ትግሪኛ በቅርቡ ይጀምራል፣ በአማርኛና በኦሮምኛ ማሰራጨት ጀምሯል። በእንግሊዘኛም ፕሮግራሞችን እያቀረበ ይገኛል። ሶስት ስቱዲዮዎች አሉት። አራተኛ እንደዚሁ በአፍሪካ ውስጥ ያው በኤርትራ ስቱዲዮ ይኖረዋል። በቅርቡ ከዛም የተወሰኑ ፕሮግራሞች የሚሰራጭ ይሆናል። እያደገ የመጣ በጥቂት ሰዎች ተጀምሮ አሁን ከፍተኛ ደረጃ ላይ እየደረሰ ነው። ከ60 በላይ በአለም ዙሪያ የድጋፍ ሰጪ ኮሚቴዎች ያሉት ተቋም ነው። ስለዚህ አሁን የሚያሳየን እስካሁን የዘለቀበት ብቻ ሳይሆን ከዚህ በኋላ በጥንካሬ ሜድ የሚችል ነው ለኢትዮጵያን በትክክልም አይነና ጆሮ ሆኗል ለመንግስት ብርቱ ፈተና እንደሆነ ባዋች ድረስ እንዳንሰማ ኢትዮጵያ ህዝብ እንዳይከታተልን ተደርጓል ይሄ ጥንካሬዎችን የሚያሳይ ይመስለኛል ብዙ ነገሮችን መጥቀስ ይቻላል ነገር ግን ወደ ችግሮቹ ማተኮር ያስፈልጋል ቀደም ሲልም ያነሳነው የፋይናንስ ችግር አንዱ የኢሳት ፈተና ነው ኢሳት እየሰፋ የተለጠጠ መጥቷል ነገር ግን የሚያገኘው በፊት ከመሰጠው የጨመረ አይደለም በተወሰነ ደረጃ በቋሚነት ራሳቸው መስዋዕት እየከፈሉ ያሉ ጥቂት ኢትዮጵያውያን ኢሳት እንዲቀጥል ያደረጉ ነው እነዚህ ግን እስከመቼ እየተጎዱ ይቀጥላሉ የሚለውንም ማሰመቻል አለብን ሁላችንም የምንችለውን ማድረግ አለብን የፋይናንስ ችግር አንዱ ነው ሌላው ስራቱ የሚፈጠርብን ሳተላይት የማፈን ኢሳት ባለፉት 6 አመታት ከ20 ጊዜ በላይ ከአየር እንዲወድ ተደርጓል የኢሳት ልክ ፈተና ነው ምክንያቱም ለሳተላይት ወጪ ነው የምታወጣው ወተስቶርድ ገንዘብ ያስፈልጋል ስለዚህ ኢሳትን ቀጣይነት ለማድረግ ሁሉ ጊዜ በቂ የሆነ ገንዘብ ያስፈልጋል ማለት ነው እነዚህ የገንዘብ ችግሮች ኢሳትን ይፈትኑታል ነገር ግን እስካሁን በጥንካሬ ዘልቀናል ከዚህ በኋላ ኢሳት በርግጥ አሁን የፋይናንስ አቅሙ በጣም የጎለበተ መጥቷል የተሻለ ነገር ያያየን ነው ድሮያችን አንድቁን የነበሩ ነገሮች አሁን ፈታ ብለን ቅድም አድርገን እንድንሰራ ያደረገ ነው ነገር ግን በቂ አይደለም ከችግሮቹ የሚጠቀሱ ናቸው ሌላው ያመለካከት ችግር አለ ቀደም ሲል እየተሚያነሳቹ ያመለካከት ችግሮች ብለን የምንወስዳቸው ነው ኢሳት የማንም አይደለም ኢሳት የኢትዮጵያ ህዝብ ነው ሁሉም ድምጹን እንዲያስማበት እናደርጋለን በኢሳት መድረክ ተነፈግን የሚል አካል በርግጥ እዚህ አደባባይ ላይ ለመወቃቀስ አይደለም አሁን ተነፈግን የሚሉ ኃይሎች ሁሉ በተደጋጋሚ እድሉን የምንሰጣቸው ኃይሎች ናቸው ሌላው ቀርቶ ከድምጻቸው ከተቀረጸ በኋላ ኢንተርቪው ከሰጡ በኋላ በሚቀጥለው ቀን ደውሎ ኢንተርቪዋችን አይተላለፍ የሚል መልእክት ይሰጡና በሶስተኛው ቀን ወጥተው በማህበራዊ ሚዲያዎች ላይ መድረክ ተነፈግን የሚሉ እንዳሉ ደርሰንበታል ቃለ መጠይቅ ከሰጡ በኋላ እንዳይተላለፍ አድርገው ግን ኢሳትን ለመወንጀል አደባባይ ወጥተው ኢንተርቪዋችን መድረክ ተነፈጉን የሚሉ እንዳሉ ደርሰንበታል እየወጣን መናገር የለብንም እኛ በመጡ ጊዜ ማስተናገድ ነገር ግን የምንሰጣቸው አካላት እንደማን ናቸው በህዝብ ዘንድ ተቀባይነታቸው ምን ያህል ነው መሬት ረገጠ ስራ ይሰራሉ ወይ ብዙ የምናያቸው ነገሮች አሉ ፌስቡክ ትዊተር ሌሎች ማህበራዊ መድረኮች ላይ የሚደረጉ እንቅስቃሴዎችን በማየት ብቻ አንድ ድርጅት አለ የለም ብለን ለህዝብ ተስፋ የሚያስቆርጥ እንትን መስጠት የለብንም መሬት ረገጠ ስራ ምንም ይሁን አላማው ምንም ይሁን ግን መሬት ረገጠ ስራ መስራት መቻል አለበት መሬት ሳይረግጠው ማብራይ መድረኮች ላይ ባለ ነገር ብቻ ተነስተን ህዝብን ተስፋ ወደ ምክንያቱም ልምድ ወስደናል ከዚህ በፊት እንዲያን ነገር አድርገን ኢሳትም የተወቀሰበት ሁኔታ አለና ከዛ ትምርት ወስደናል መሬት ረገጠ ስራ የሚሰራ አካል ምን ጊዜም እኛ ጋር መድረክ ያገኛል
አልማቶቻችን ይህ የምታዳምጡት ስቶኮልም የሚገኘው ኢትዮጵያ ድምጽ ሬዲዮ ነው እንግዲህ እስካሁን ይስናደርገ የነበረው ከኢሳት ባለሙያ ጋዜጠኛ ከመሳይ ጋር ነበር መሳይ እስካሁን ደስከኛ ጋር ሆነ ስለ ኢሳት አባተቃላይ ስለራስህ የግል የጋዜጠኝነት ሙያ ስለአከፈልከን እጅግ በጣም እናመሰግናለን በመጨረሻ አንድ ደቂቃ ልስጥህና ይሄ መብቴ ነው አንተ ከኢሳት ብትመጣ ምጪ ትንሽ ሬዲዮ ብትሆንም ለኔ ምንም ነው ሆስቱ አንዴ ጋር ሁለት አረጋው ልስጥህና ከመጨረሳችን በፊት ላድማጭ የምታስተላልፈው መልእክት ምን አለ
እንግዲህ አሁን ያለንበትን ጊዜ ነው መግለጽ ያለብን በአማራ ክልል በሰሜን ጎንደር በደቡብ ጎንደርም መስዋዕትነት እየተከፈለ ነው ህዝብ መስዋዕትነት እየከፈለ ነው ለውጥ ለማምጣት ህይወት እየተገበረ ነው ያለው በዛ ደረጃ እኛ ምን ያህል ተዘጋጅተናል እነዚህ ናይሎች ለመደገፍ ምን ያህል እናውቃለን ምን ያህልስ መረጃው አለን የሚለውንም ሰው ጆሮውን ልቡን ሰጥቶ ዳገር ቤት እንዲከታተል ነው ስራቱ ያስቸኳይ ጊዜ አዋጅ አውጇል አፈና ላይ ነው ያለው በአንደኛው ክፍለ ዘመን ታፍኖ የሚኖር ህዝብ ቢኖር በአሁን ሰዓት የኢትዮጵያ ህዝብ ነው ፌስቡክም በአጠቃላይ በኢንተርኔት የሚቀርቡ አገልግሎቶችን እያገኘ አይደለም ስለዚህ ይህን ህዝብ መርዳት መቻል አለብን አንድም ኢሳትን በማገዝ ነው ኢሳትን ማገዝ አለበት ትግሉን ማገዝ አለበት ይህንን ወሳኝ ወቅት ይህንን መስቀለኛ መንገድ ላይ ያለችው ኢትዮጵያና ይህንን እድል እንዲያመልጠን አይገባም ህወሓት አንሰራርቶ ዳግም ኢትዮጵያን ደቁሶ ለመግዛት የተለያዩ ጥገናዊ ለውጦችን እያደረገ ነው። ለዚህ ሳንታለል ስርነቀል ለውጥ የሚመጣበትን አጠቃላይ ዘመቻዎችን ማድረግ መቻል አለብን። ጥሩ ጊዜ ላይ ነው ያለነው። ጥሩ ጊዜ ስንል በአሁን ሰዓት ስርዓቱ ፈተና ውስጥ የገባበት ነው። ይሄንን አጋጣሚ ተጠቅመን ልናሰግደውና ሁላችንም ለሁላችንም የምትሆነውን ኢትዮጵያ እንድንመሰረት ነው በዚህ አጋጣሚ ጥሪ ማቀርበው።
አሜን ከባለት በስተቀር እንዲሳካ የምኞትህ እንዲሳካ አሜን ብለን ሁላችንም ከማለት በስተቀር ሌላ ምን ጨምርበት የለም። መሳይ ያለምከው የተመኘኸው ለውድ ኢትዮጵያ ሀገራችንና ለምንወደው ለምናከብረው ህዝባችን እንዲሳካለት እኛም ኢትዮጵያ ድምጽ ሬዲዮም ጸሎቱ ነው ምኞቱ ነው። ጸሎታችን ምኞታችን በጋራ እንደሚሳካ ተስፋ እናደርጋለን። እንግዲህ አድማጮቻችን በሚቀጥለው ሳምንት ፕሮግራማችን እስከምንገናኝ ድረስ እዚህ ያለነው በሙሉ ከመሳይ ጭምር ባንድ ላይ መልካም ሳምንት እስከ ሳምንት እንላችኋለን። ጤና ይስጥልኝ። Yahoo!